የስድስተኛው ቀን ቪፓሳና ኮርስ የመምህር ጎንካ ንግግር። ስድስተኛው ቀን አለፈ። ኮስተር ብሎ ለመስራት አራት ቀኖች ይቀሯቸዋል። እዚህ የቆያችሁበትን ጊዜ ጥሩ ውጤት ለማግኘት በጥንካሬና በትዕግስት እየደጋገማችሁ መታገል አለባችሁ። ስድስተኛው ቀን በጣም ጠቃሚ ቀን ነው። ይህም መሰናክል ስላለፋችሁ በጣም ደስ ብሎኛል። እንዳልኳችሁ ሁለተኛውና ስድስተኛው ቀናት ደካማ አእምሮ ላለው ሰው ለማቋረጥ በጣም አስቸጋሪ መሰናክሎች ናቸው። በመጀመሪያው ቀን ገና ናፓና ስትጀምሩ የአእምሮ ቀደዳውም አብሮ ይጀምራል። እና በሁለተኛው ቀን በዚህ ኦፕሬሽን አንዳንድ ተማሪዎች ኮርሱን ጥለው ለመሄድ ይሞክራሉ። እንዲሁም ቪፓሻና ከጀመረ በኋላ በአምስተኛው ወይም በስድስተኛው ቀን ኦፕሬሽኑ ጠለቅ ብሎ ይገባና አሁንም በአንድ ወይም በሌላ ሰበብ ኮርሱን ጥሎ ለማምለጥ ይሞክራሉ። አንድ ሰበብ፣ በአምስተኛው ቀን ምሽት ንግግሩ ዝም ብሎ ስለ ዱካ መከራ መከራ ነው። መወለድ በመከራ ይጀምራል። ሕይወት የተሞላው በመከራ ነው። የበሽታ መከራ፣ የማርጀት መከራ፣ የሞት መከራ፣ የሚፈልጉት ነገር ያለማጋጠም መከራ፣ የማይፈልጉት ነገር የማጋጠም መከራ። ይህ ጎዳና የመከራ ጎዳና ነው። ይህ ተስፋ የቆረጡ አስተማሪዎች ትምህርት ነው እና በጊዜ ልጥፋ ይላሉ። ምንም ትምህርቱ እንዲገባቸው አይፈልጉም። ትምህርቱ እንዲገባቸው አይጥሩም ነው ወይስ ለማምለጥ ሰበብ እየፈለጉ ነው? በዚህ ትምህርት ውስጥ ተስፋ የሚያስቆርጥ ምንም ጭረት እንኳን የለም። ትምህርቱ መሰቃየት አለብን፣ ኑሮ መከራ ብቻ ነው፣ መውጫ መንገድ የለውም ቢል አዎ ተስፋ ያስቆርጣል። ነገር ግን ትምህርቱ ነፃ መውጫ መንገድ አለ፣ ከመከራችሁ ሁሉ ሙሉ በሙሉ ነፃ ወጣችሁ እውነተኛ ሰላምና ደስታ የምትቀምሱበት ደረጃ ላይ እንደሚያደርሳችሁ ነው የሚያስተምረው። ስለዚህ ትምህርቱ በተስፋ የተሞላ ነው። በሀገራችን ህንድ ውስጥ አንድ ታሪክ አለ። እናት ትንሽ ልጇን ከሱቅ ዘይት ገዝቶ እንዲመጣ 10 ብርና ጠርሙስ ሰጥታ ትልከዋለች። ልጁም ዘይቱን ገዝቶ ሲመለስ እንቅፋት ይመታውና ይወድቃል። ጠርሙሱም ዘይት እንደሞላው አብሮት ይወድቅና ግማሹ ዘይት ይፈሳል። የልጅ ግማሽ ጎዶሎ ዘይት ይዞ እያለቀሰ ወደ እናቱ ይመለሳል። እማዬ የውልሽ ግማሹ ዘይት ፈሰሰብኝ፣ ግማሹ ዘይት ፈሰሰብኝ እያለ ያለቅሳል። ይህ በጣም ተስፋ ቢስ ነው። የነገሮችን መጥፎ ጎን ብቻ ነው የሚመለከተው። ታሪክ ታሪክ ነውና እናት አሁንም ሌላ ልጅ ዘይት እንዲገዛ 10 ብርና ጠርሙስ ትሰጠዋለች። ዘይቱን ገዝቶ ሲመለስ ታሪክ ታሪክ ነውና ይህም ልጅ ከነ ዘይቱ ይወድቅና ግማሹ ዘይት ይፈሳል። ይህ ልጅ በፍጥነት ጠርሙሱን ቀለብ ያደርግና ደስ ብሎት ወደ እናቱ እየሮጠ ይሄዳል። አየሽ እማዬ፣ ግማሽ ዘይት አተረፍኩኝ። እንቅፋት መጥቶኝ ወደቅኩኝ፣ ጠርሙሱም ወደቀ። ጠርሙሱ ተሰብሮ ሁሉም ዘይት መፍሰስ ይችል ነበር፣ ነገር ግን ግማሹን ዘይት አተረፍኩኝ ይላል። ይህ ደግሞ በተስፋ የተሞላ ልጅ ነው። የነገሮችን ጥሩ ጎን ነው የሚመለከተው። ታሪክ ታሪክ ነውና አሁንም እናት ሶስተኛ ልጅ ትልካለች። ያው ታሪክ ታሪክ ነውና ይህም ልጅ ይወድቃል፣ ግማሹ ዘይት ይፈሳል። ልክ እንደ ሁለተኛው ልጅ ጠርሙሱን ይዞ በፈገግታ ይመጣል። ግማሹን ዘይት አተረፍኩኝ ይላል። ግን ይህ ልጅ የቪፓሻና ሜዲቴሽን ተለማማጅ ልጅ ነው። ስለዚህ በተስፋ ብቻ የተሞላ ሳይሆን ሀቀኛም ጭምር ነው። ግማሽ ዘይት ተደፍቷል። ይህ የማይታበል ሀቅ ነው። ጠርሙሴ ግማሽ ነው። ሀቅ ብቻ ሳይሆን ሰራተኛም ጭምር ነው። ልክ እንደ ቪፓሻና አሁን እጄ ጠንክሬ ሰራና በዚህ ምሽት 5 ብር አግኝቼ የቀረውን ዘይት እተካለሁ ይላል። ስለዚህ ዳማ በተስፋ የተሞላ ብቻ ሳይሆን እውነተኛም ነው፣ ሰራተኛም ነው። እያንዳንዱ ሰው በተስፋ ተሞልቶ መስራት አለበት። ምንም አይነት ጭንቀትና መረበሽ መኖር የለበትም። ሁሉ ጊዜ በተስፋ የተሞላችሁ መሆን አለባችሁ። ከመከራ ነፃ መውጫ ጎዳና አለላችሁ። መከራ አለ፣ ይህን መቀበል አለባችሁ። ጠርሙሳችሁ ጎዶሎ ነው፣ ይህንንም መቀበል አለባችሁ። እንዴትስ እንምላው ብላችሁ ማሰብ አለባችሁ። መከራ አለ፣ መከራውን እንደ መከራ ተቀበሉት። ከመከራም መውጫ መንገድ አለ፣ ተጠቀሙበት። እናንተም እያደረጋችሁት ያለው ይህንኑ ነው። እውነትን በውስጣችሁ በተግባር እያያችሁ ነው። ዝም ብሎ በሐሳዊ ዕውቀት ብቻ አይደለም፣ ወይም በስሜታዊነት ወይ በእምነት ደረጃ ብቻ የተቀበላችሁት ስለ መከራና ከመከራ ነፃ ስለሚያወጣ መንገድ የሚያስረዳ ዕውቀታዊ እውነት አይደለም። ይህን እውነት በራሳችሁ ላይ እየኖራችሁት ነው። ከሰውነታችሁ ስሜት ጋር ስትሰሩ ዕውቀቱን እየኖራችሁ ነው። እውነቱን እያያችሁ ነው። የሌላ ሰው ዕውቀት አይደለም። ይህ የብድር ዕውቀት አይደለም። ይህ የራሳችሁ ዕውቀት ነው። በቀጥተኛ ልምድ ያገኛችሁት ዕውቀት ነው። የሰውነት ስሜትን የማጤኑ አጠቃላይ ሂደት እውነትን በልምድ ደረጃ እንዲገባችሁ ያደርጋል። ይህም የሚሆንበት ዋናው ምክንያት አሁን በሰውነታችሁ ድንበር ውስጥ ስለሚካሄደው ተፈጥሯዊ እውነት የበለጠ ትኩረት ስለሰጣችሁት ነው። ካለበለዚያማ እድሜ ልካችሁን ውጫዊ ቁሶችን ስታስቀድሙ ትኖራላችሁ። ዝም ብላችሁ ትጓጓላችሁ። እንደምትጓጉ እንኳን ባታውቁም ሁሌ ትጓጓላችሁ። ሁሌም የምትጓጉት ደግሞ በውጫዊ ቁሶች ነው። እና በእነዚህ ቁሶች ፍላጎታችሁ በጣም ያይልና ሁለመናችሁን ይቆጣጠሩታል። ስለዚህ እየጓጓችሁ እንደሆነ እንኳን አይታወቃችሁም። እንዲሁም በመጓጓታችሁ ምክንያት አእምሯችሁ ሚዛኑን እያጣ እንደሚመጣና መከራ ውስጥ እንደሚከታችሁ አይታወቃችሁም። በዚህ በመጓጓት ሱስ እንደተጠመዳችሁ እንኳን አይገባችሁም። እንበልና አንድ ተፈጥሯዊ ፍላጎት አደረባችሁ። ምሳሌ ውሃ ጠማችሁ። ስለዚህ ውሃ ትፈልጋላችሁ። ይህ ምንም ችግር የለውም። ውሃ አግኝታችሁ ጥማችሁን ለማርካት ትጥራላችሁ። ሞከራችሁ፣ አልተሳካም። ማለትም ውሃ አላገኛችሁ። በፈገግታ እንደገና ትሞክራላችሁ። አሁንም አልተሳካም። አሁንም ፈገግ ብላችሁ ውሃ ለማግኘት ትጥራላችሁ። በእንደዚህ አይነት ከቀጠላችሁ አእምሯችሁ ሚዛኑን አይስትም። ግን መጓጓት ከጀመራችሁ አእምሯችሁ እየተረበሸ ይመጣል። ውሃ! ወይኔ ጉዴ! አሁንም ውሃ አልተገኘም! ወይኔ ምን ሆን ይሆን? በጥማት ልሞት እችላለሁ! ውሃ! ውሃ! እያላችሁ ስትረበሹ አእምሯችሁ ሚዛኑን ያጣል። ከዛ በጣም መከረኛ ትሆናላችሁ። ይህን ሁናቴ በውስጣችሁ አላያችሁትም እንጂ ውሃው የዛን ያህል ጠቀሜታ የለውም። ችግሩ የሚጀምረው እናንተ መጓጓት ስትጀምሩ ነው። ለነገሩ መጓጓታችሁ ብቻውን ብዙም አያሳስብም። መጓጓት የሚያስከትለው መከራ ግን እጅግ በጣም አስፈሪ ነው። በአንድ ነገር ጓጓችሁ ማለት አንድ የሌለ ነገር ፈልጋችሁ ማለት ነው። እናንተ በእጃችሁ ካለው ነገር ጋር ደስተኛ አይደላችሁም። ስለዚህ የሌለ ነገር እየፈለጋችሁ ነው። የሌለ ነገር ደግሞ የለም። በዚህ ምክንያት መከራ ውስጥ ትገባላችሁ። ግን መከራ ውስጥ እየገባችሁ እንደሆነ እየታወቃችሁ ከመጣ እዩት፣ መከረኛ እየሆንኩኝ ነው፣ መከራ ውስጥ እየገባው ነው እያላችሁ ራሳችሁን ማጤን ከጀመራችሁ ከመከራ ነፃ መውጫው መንገድ ቀላል ነው። ግን ትልቁ ችግር በውስጣችሁ መከራ እንደጀመረ እንኳን አታውቁም። ስለዚህ ለጉጉታችሁ ትገዛላችሁ። እና እንዴት የዚህ ጉጉት ሱሰኛ እንደሆናችሁ እንኳን አይታወቃችሁም። ከዛ ነገሩ ሁሉ ይባባሳል። በመጓጓት ሱስ ተጠምዳችሁ ትቀራላችሁ። የሰውነታችሁን ስሜት ማጤን ስትጀምሩ በቅርቡ ወይም አንዳንዴ ዘግየት ብሎ ነገሮች ግልጽ የሚሆኑበት ደረጃ ላይ ትደርሳላችሁ። እናንተ የምትጓጉት በዚህ ቁስ ወይም በዛ ቁስ ሳይሆን በሰውነት ላይ በሚፈጠረው ስሜት ነው። በማንኛውም ነገር ጓጓችሁ እንበል። ፍላጎት በውስጣችሁ ሲያድርባችሁ የሆነ ስሜት በሰውነታችሁ ላይ ይሰማችኋል። ልክ ያጉጉታችሁ ሲሳካ በሰውነታችሁ ላይ የነበረው ስሜት ይጠፋል። እና ይህንን ስሜት ደግሞ ውስጣችሁ ይፈልገዋል። ስለዚህ አሁንም በሌላ ነገር ትጓጓላችሁ። እሱም ይሟላል። አሁንም ሌላ ነገር ትፈልጋላችሁ። አሁንም ይፍላጎት ይሟላል። አሁንም ሌላ ነገር ትፈልጋላችሁ። ይህ ማለት የመጓጓት ሱሰኛ ሆናችኋል ማለት ነው። እንበልና አንድ ሰው ባለ አንድ ክፍል ጎጆ ውስጥ በደስታ እየኖረ ነው። በድንገት ጭንቅላት ውስጥ ይቺ ጠባብ አንድ ክፍል ጎጆ ቢያንስ ትልቅ ባለ ሶስት ክፍል ቤት ይገባኛል የሚል ሀሳብ ይመጣበት። እሺ፣ ትልቅ ባለ ሶስት ክፍል ቤት መጣለት። ከዛ ደግሞ በዚህ ቁም ሳጥን፣ በዚህ ጠረጴዛ፣ በዚህ አልጋ፣ በዚህ ሶፋ በደንብ መሟላት አለበት ይላል። እሺ፣ በደንብ ተሟላለት። ከዛ በሁሉም አይነት ዘመናዊ ኤሌክትሮኒክ እቃዎች ይሟላ ይላል። ይህ እቃ፣ ያ እቃ፣ የከለር ቴሌቪዥን፣ የቪዲዮ ማጫወቻ፣ የልብስ ማጠቢያና ማድረቂያ ማሽን፣ የመሬት መጥረጊያ ማሽን፣ ብቻ ይህ ማሽን ወይም ያ ማሽን እየተባለ መተንፈሻ ቦታ እንኳን እስኪጠፋ ድረስ ቤቱ በአጠቃላይ ዘመናዊ እቃ ይሞላል። አሁንም እርካታ የለም። ፍላጎት፣ ፍላጎት። ይቺ የኔ መኪና፣ ተራ መኪና፣ አሮጌ ቁርቁሮ፣ ሌላ አይነት መኪና ያስፈልገኛል ይላል። እስቲ ቶዮታ። ቶዮታ አመጣ። ኦ ኖ፣ BMW ይሻለኛል። ኦ ኖ፣ ማርቸዲስ ይሻለኛል። ኦ ኖ፣ ሮልስ ሮይስ ይሻለኛል ይላል። ከዛ ዝም ብሎ ሮልስ ሮይስ ብቻ ሳይሆን አዲስ ሞዴል፣ አዲስ ሞዴል፣ እንዲሁም አንድ ብቻ ሳይሆን በመኪና ማቆሚያው ቦታው አጠቃላይ ሮልስ ሮይስ እንዳለ ይደረደራል። አሁንም ደስተኛ አይደለም። ሄሊኮፕተር ያስፈልገኛል። ሌሎች ሰዎች የግላቸው ሄሊኮፕተር አላቸው። ስለዚህ እኔም ሄሊኮፕተር ያስፈልገኛል ይላል። እሺ፣ ሄሊኮፕተር መጣ። አሁን ደግሞ አይሮፕላን ያስፈልገኛል፣ የግሌ አይሮፕላን። አይሮፕላን መጣ። አሁን ደግሞ መንኮራኩር ያስፈልገኛል፣ ወደ ጨረቃ ለመሄድ መንኮራኩር ያስፈልገኛል አለ። ይህም ወረቱ ወዲያው ያልቃል። አሁን ደግሞ ወደ ማርስ የሚወስደኝ መንኮራኩር ያስፈልገኛል። ወደዚህ ፕላኔት፣ ወደዛ ፕላኔት፣ ወደዚህ ጋላክሲ፣ ወደዛ ጋላክሲ። ወይ ጉድ! ሰማይ እንኳን ሊያቆመው አልቻለም። ምንም የሚያቆመው ነገር የለም። ልክ ቂጥ እንደሌለው ጆንያ በፍጹም ልትሞሉት አትችሉም። ምክንያቱም ከፍተኛ የመጓጓት ሱስ ስላልደረባችሁ የምትጓጉት ለእቃ ወይም ውጫዊ ቁስ ሳይሆን የምትጓጉት ዝም ብሎ ለመጓጓት ነው። ይህ ደግሞ ነገሩን ያባብሰዋል። እና እየሆነም ያለው ይህ ነው። በጎዳናው እየተጓዛችሁ ስትመጡ ሁሉ ነገር እየተገለጸላችሁ ይመጣል። አንድ ሰው የመጠጥ ወይም የሐሺሽ ሱስ አለበት የምንለው አባባል በጣም የተሳሳተ ነው። ከውጭ ሲታይ የመጠጥ ሱስ ያለበት ይመስላል። ነገር ግን ጠለቅ ብለን ስንመረምረው ሱሱ በሰውነት ላይ በሚከሰተው ስሜት ነው። አልኮል በሚወስድበት ጊዜ የሆነ ስሜት በሰውነቱ ላይ ይሰማዋል። እና የዛ ስሜት ሱስ ይዘውና አሁንም ያ ስሜት እንዲሰማው ይፈልጋል። ስለዚህ አሁንም መጠጥ ይጠጣል። አሁንም ሐሺሽ ያጨሳል። የሰውነት ስሜት እጅግ በጣም ጠቃሚ ነገር ነው። ይህ ነበር የቡዳ ግኝት። በሰውነታችሁ ላይ የሚከሰተውን ስሜት በእርጋታ ማጤን እስካልጀመራችሁ ድረስ ከምንም ሱስ በቀላሉ ነጻ አትወጡም። የመጠጥና የሐሺሽ ሱስ ከመጓጓትና ከጥላቻ ሱስ ጋር ሲወዳደር ምንም አይደለም። በአእምሯችን ውስጥ በጣም ብዙ ጉድፎች አሉ እና የሁሉም ጉድፎች ሱስ ይዟችኋል። በእነዚህ ጉድፎች ሱስ ስለተጠመዳችሁ ዝም ብላችሁ አሁንም ትደጋግሟቸዋላችሁ። ምክንያቱም የዛ አይነት የሰውነት ስሜት ሱስ ለያዛችሁ ያን ስሜት አሁንም ማሁንም እንዲሰማችሁ ትፈልጋላችሁ። ስለዚህ ሌላ መጥፎ ነገር እንደገና በመስራት ያንን ስሜት በሰውነት ላይ ታመነጫላችሁ። ይህ የአእምሮአችን መጥፎ አመል ሆኗል። ታዲያ እንዴት ነው ከዚህ ነፃ የምንወጣው? መከራ አለ። ከመከራ ነፃ የምንወጣበት መንገድም አለ። በርጋታ ማጤን። በርጋታ ማጤንን ተለማመዱ። የፈለገው ነገር ይካሄድ፣ እናንተ ጸጥተኛ ምስክሮች ናችሁ። ጭፍን ምላሽ አትስጡ። ልክ ወንዝ ዳር እንደተቀመጠ ሰው ወንዙ ዝም ብሎ ይፈሳል። ስለ ወንዙ መፍሰስ እናንተ ምንም የምታደርጉት ነገር የለም። ራሱ ያለ ተቆጣጣሪ በተፈጥሮ ነው የሚፈሰው። የእናንተ ስራ ብቻ ወንዙ ዳር ቁጭ ብሎ መታዘብ ነው። ይህ ደግሞ ከዛ የበለጠ ነው። በአጠቃላይ ሰውነታችሁ ላይ የእርግብግቢ ጅረት እየፈሰሰ ነው። እናንተ ብቻ ዝም ብላችሁ ማጤን። ልክ ተመራማሪ በላቦራቶሪ ውስጥ በሚያጤነው አይነት መንገድ አጤኑ። ይህ ተመራማሪ የሆነ ፈሳሽ በቱቦ ሲያመቅ የተወሰነ የፈሳሽ ክፍል ይተንና ወደ ሌላኛው ቱቦ ይዘዋወራል። ከዛ ሲቀዘቅዝ ደግሞ ተመልሶ ወደ ፈሳሽነት ይቀየርና ይመጣል። ተመራማሪው ስራው ዝም ብሎ ማጤን ነው። ፈሳሹ ተንኖ ሲሄድ ወይኔ ፈሳሽ ወዴት ሄደ ብሎ አያለቅስም። እንደገና ቀዝቅዞ ወደ ፈሳሽነት ተቀይሮ ሲመጣ ፈሳሽን አገኘሁት ብሎ በደስታ አይደንስም። አጠቃላይ ሂደቱን በደንብ ያውቀዋል። ነገር ግን ይህ ተመራማሪው የሚገባው በእውቀት ደረጃ ነው። በሰውነቱ ላይ በተግባራዊ ልምድ አላየውም። እናንተ ግን እዚህ በሰውነታችሁ ላይ እያያችሁት ነው። ለመሆኑ ይህ አጠቃላይ ቁሳዊ አካል ምንድን ነው? እንዴትስ ነው የሚሰራው? ይህ የአጠቃላይ አእምሮ ሂደትስ ምንድን ነው? የእነዚህ የቁስ አካልና የአእምሮ ቁንጅት እንዴት ነው? በሁለቱ መካከልስ ምን አይነት ግንኙነት አለ? እንዴት አንዱ በሌላው ላይ ተጽዕኖ ያደርጋል? እንዴት አንዱ በሌላው ተጽዕኖ ይደረግበታል? እንዴት አእምሮ ተፈጠረ? በአካል ምክንያት። እንዴት አካላችን ተፈጠረ? በአእምሮ ምክንያት። አንዳንዴ አካል ወደ አእምሮ የሚቀየር ይመስላል። ሌላ ጊዜ ደግሞ አእምሮ ወደ አካል የሚቀየር ይመስላል። አንድ ሰው ይህንን ሁሉ በራሱ ላይ ማየት አለበት። እና ይህ ልምድ ከፍተኛ ልዩነት ያመጣል። ከዚህ ልምድ የምታገኙት እውቀት የራሳችሁ እውቀት ነው። ከቡድሃ ወይም ከአስተማሪያችሁ ወይም ከመጽሐፍ ላይ የሚገኝ ልምድ አይደለም። ቁስ አካል ከላፓስ ከሚባሉ ረቂቅ ንዑስ አተሞች ነው የተሰሩት። አጠቃላይ ህዋ የተሰራው ከነዚህ ከላፓዎች ነው። አራት መሰረታዊ ንጥረ ነገሮች፣ አፈር፣ ውሃ፣ እሳት፣ አየር እና ከነዚህ ተጨማሪ የእያንዳንዱ ባህሪ፣ አጠቃላይ ህዋ የተሰራው ከነዚህ ነው። ጠጣር ነገሮች ከአፈር፣ ፈሳሽ ነገሮች ውሃ፣ ነፋስ ነገሮች አየር፣ ሙቀትና ቅዝቃዜ እሳት። በረዶ ጠጣር ስለሆነ የአፈር ንጥረ ነገር አለው። ከዛ ወደ ውሃ ይቀየራል። ከዛ የተንና ወደ ነፋስ ይቀየራል። በሶስቱም ሂደቶች ላይ ሙቀት ይሳተፋል። በተመሳሳይ ሁኔታ በሰውነታችን ውስጥ አጥንት የመሳሰሉት ጠጣር ነገሮች አፈር ንጥረ ነገር፣ ደም የመሳሰሉት ፈሳሽ ነገሮች ውሃ ንጥረ ነገር፣ በውስጣችን ያለው ጋስና እንዲሁም ሌሎች አየሮች የአየር ንጥረ ነገር፣ እንዲሁም በሰውነታችን ውስጥ ያለው ሙቀት የእሳት ንጥረ ነገር። ይህ ጠለቅ ባለው ደረጃ የሚገኝ እውነት አይደለም። ነገር ግን የእያንዳንዱን ንጥረ ነገር ባህሪ በሰውነታችን ስሜት ላይ ማየት እንችላለን። የመሬት ጥረ ነገር ለማየት ስንሞክር በሰውነታችን ውስጥ አቧራ እየፈለግን አይደለም። ወይም የውሃን ንጥረ ነገር ስናጤን የውሃ ጠብታ ለማግኘት አንሞክርም። የምናየው በዚህ ንጥረ ነገር ምክንያት ሰውነታችንን ምን አይነት ስሜት እንደሚሰማው ነው። የመሬት ጥረ ነገር ባህሪ አጠቃላይ የክብደት መስክ በጣም ክብድ ከሚል የጓጎለ ስሜት ጀምሮ እስከ ደቃቋ ረቂቋና ቀላሏ የሰውነት ስሜት። ለምሳሌ በትንትን ያለ የሲሚንቶ ዱቄት በጣም ይቀላል፣ ግን በውሃ ሲዋሃድና ሲጠነክር ከባድ ይሆናል። ሲጠነክር ሻካራ ነው፣ ዱቄት እያለ ግን ለስላሳ ነበር። እናንተም እንደዚህ አይነት ስሜቶች በሰውነታችሁ ላይ ይሰማችኋል። የመሬት ንጥረ ነገርን በተመለከተ በመጀመሪያ ስራችሁን ስትጀምሩ የሚከሰቱት የሰውነት ስሜቶች ከባድና የጓጉሉ ስሜቶች፣ በጣም ሻካራ ስሜቶች ናቸው። ከዛ እየተበታተነ ሲመጣ ግን ለስላሳና ቀላል እየሆነ ይመጣል። የመሬት ንጥረ ነገር አጠቃላይ የክብደት መስክን ያጠቃልላል። በተመሳሳይ ሁናቴ አጠቃላይ እንቅስቃሴ ማለትም ከትንሹ እንቅስቃሴ ጀምሮ እስከ ትልቅ እንቅስቃሴ ድረስ የአየር ንጥረ ነገር መስክ ነው። አጠቃላይ ሙቀት ማለትም ከበጣም ቀዝቃዛ አንስቶ በጣም እስከሚያቃጥለው ድረስ ያለው የእሳት ንጥረ ነገር መስክ ነው። የውሃ ንጥረ ነገር የማጣበቅ ጸባይ ያለው አጠቃላይ ሰውነታችሁ አንድ ላይ ተሰብስቦ የተያያዘበት ይህ የውሃ ንጥረ ነገር ነው። ይህን ነው በስሜት ደረጃ የምታዩት። እስካሁን በሰውነታችሁ ላይ እያያችሁት የነበረው ስሜቶችና ወደፊትም የምታዩዋቸው ስሜቶች ከነዚህ አራት ንጥረ ነገሮች ባህሪ ውጭ አይወጡም። አንዳንዴ በሰውነታችን ውስጥ የአፈር ንጥረ ነገር ባህሪ የጎላባቸው ንዑስ አቶሞች ይከሰታሉ። ወይም የውሃ ንጥረ ነገር ጎላ ያለባቸው ወይም የእሳት ንጥረ ነገር ጎላ ያለባቸው ወይም የአየር ንጥረ ነገር ጎላ ያለባቸው ካላፓዎች ይከሰታሉ። አራቱ ንጥረ ነገሮች ሁሌም አንድ ላይ ናቸው፣ ነገር ግን ብዙውን ጊዜ አንደኛው ከሌሎቹ ጎላ ይላል። ብልህ የሜዲቴሽን ተለማማጅ በእነዚህ ካላፓዎች አይረበሽም። አሁን የመሬት ንጥረ ነገር ጎላ ብሎ የሚታየባቸው ካላፓዎች በሰውነቴ ላይ ተከሰቱ። እስቲ ምን ያህል ጊዜ እንደሚቆዩ ላጥን። የእሳት ንጥረ ነገር እስቲ ምን ያህል ጊዜ እንደሚቆዩ ላጥን። የውሃ ንጥረ ነገር እስቲ ምን ያህል ጊዜ እንደሚቆዩ ላጥን። የአየር ንጥረ ነገር እስቲ ምን ያህል ጊዜ እንደሚቆዩ ላጥን እያለ ማጤን አለበት እንጂ ምንም ምላሽ መስጠት የለበትም። ስራችሁ በተረጋጋ አእምሮ ማጤን ነው። እነዚህ በሰውነት ላይ የሚከሰቱ ስሜቶች ከተለያየ አይነት መሰረታዊ ንጥረ ነገሮች ጋር ይመጣሉ። ትንሽ ቆይቶ ያልፋሉ። ይመጣሉ፣ ሳይውል ሳይደር ያልፋሉ። ነገሮች ሁሉ ግልጽ እየሆኑ ይመጣሉ። ልክ እንደ ተመራማሪ የነዚህን ካላፓዎች እውነተኛ ተፈጥሮ እየፈተሻችሁ ነው። እንዲሁም የአእምሯችሁንና የአካላችሁን እውነትም ጭምር አብራችሁ እየፈተሻችሁ ነው። ከዛ እነዚህ ካላፓዎች እንዴት እንደሚፈጠሩና እንዴት እንደሚባዙ፣ እንዴት አእምሯችን በካላፓዎች ተጽዕኖ እንደሚደረግበት እና እንዴት ጭፍን ምላሽ እንደምትሰጡ ግልጽ እየሆነላችሁ ይመጣል። አጠቃላይ ክስተቱ ጥርት ብሎ ይታያችኋል። ለመሆኑ እንዴት ነው እነዚህ ካላፓዎች ማለትም ሰውነታችን የተገነባባቸው ንዑስ አቶሞች የሚፈጠሩት? አራት አይነት ምግብ ትሰጧቸዋላችሁ። ሁለት የቁስ አካላዊ ምግብ፣ ሁለት ደግሞ የአእምሮ ምግብ። እነዚህ አራት ምግቦች ለካላፓዎች መፈጠር ዋና ምክንያቶች ናቸው። በጎዳናው እየገፋችሁ ስትመጡ እነዚህን ነገሮች እያያችኋቸው ስለምትመጡ ሁሉ ነገር ግልጽ ይሆንላችኋል። የመጀመሪያው ቁሳዊ ምግብ በቀን አንዴ ሁለቴ ወይም ሶስቴ የምትመገቡት ምግብ። እንደምትመገቡት ምግብ የዛን አይነት ንጥረ ነገር ጎላ ያለበት ካላፓ ይፈጠራል። እንዳልኳችሁ በጎዳናው የገፋችሁ ስትሄዱ የሰውነታችሁን ስሜት በቀላሉ መስማት ስለሚጀምራችሁ ይህ ሂደት ግልጽ ይሆንላችኋል። ለምሳሌ አንድ ቀን ሚጥሚጣ ወይም በርበሬ በዛበት የሚያቃጥል ምግብ በላችሁ እንበል። ከዛ በኋላ ሜዲቴሽን ብትለማመዱ በአጠቃላይ ሰውነታችሁ እንዳለ የሚለበልብ ስሜት ይሰማችኋል። የእሳት ንጥረ ነገር ጎላ ያለባቸው ካላፓዎች ተፈጠሩ ማለት ነው። የዛን አይነት ምግብ ካስገባችሁ ውጤቱም የዛኑ አይነት ነው። የሚከሰቱት ካላፓዎች የእሳት ንጥረ ነገር በብዛት ያለባቸው ናቸው። እንደገና በጣም ቅባት የበዛበት ወይም የሚከብድ ምግብ በላችሁ እንበል። አሁንም የሚፈጠሩ ካላፓዎች የመሬት ንጥረ ነገር ጎላ ያለባቸው ስለሆኑ ሰውነታችሁን አጠቃላይ ክብድ ይላችኋል። ጥሩ ምግብ ከበላችሁ ሰውነታችሁ ጤነኛ ይሆናል። የማይረባ ምግብ ከበላችሁ ደግሞ እንደዛው ሰውነታችሁ በሽተኛ ይሆናል። ይህ የተፈጥሮ ሕግ ነው። ሁለተኛው ቁሳዊ ምግብ ደግሞ የምትኖሩበት አካባቢ። በእያንዳንዱ ደቂቃ ሰውነታችን ከአካባቢው አየር ምግብ እንደወሰደ ነው። አንድ በቀዝቃዛ አካባቢ የሚኖር ሰው አንድ አይነት ሰውነት አለው። እንዲሁም በሙቀት አካባቢ የሚኖር ሰው ሌላ አይነት ሰውነት አለው። ስለዚህ በውጭ አየር ምክንያት ካላፓዎች ይፈጠራሉ። ሌሎች ሁለት የአእምሮ ምግቦች ደግሞ አንደኛው ምግብ በአሁኑ ሰዓት ያለው የአእምሮ ዝንባሌ ነው። በአሁኑ ሰዓት ይህ አእምሮ ይህን አይነት ሳንካራ እያመነጨ ከሆነ ይህ አእምሮ ከዚህ አይነት ሳንካራ ጋር ይህን አይነት ካላፓዎች ይፈጥራል። ለምሳሌ በአሁኑ ሰዓት እየተናደድኩኝ ከሆነ አእምሮዬ የንዴት ሳንካራ እያመነጨ ነው። ስለዚህ በሰውነቴ ላይም የሚከሰቱት ካላፓዎች የእሳት ንጥረ ነገር ጎላ ያለባቸው ናቸው። መቃጠል መቃጠል ሙቀት በአጠቃላይ ሰውነቴ ይሰማኛል። ወይም የፍርሃት ሳንካራ በአእምሮዬ ውስጥ ካመነጨው ማለትም ፍርሃት ከያዘኝ በሰውነቴ ላይ የሚከሰተው ስሜት የመንቀጥቀጥ፣ የመርበትበት፣ የመብረክረክ ስሜት ነው። ይህም የአየር ንጥረ ነገር የጎላባቸው ካላፓዎች እየተፈጠሩ ነው ማለት ነው። በእንደዚህ አይነት ነው በአሁኑ ሰዓት በአእምሯችሁ ውስጥ የምታስቡት ነገር አእምሯችሁን ወደ ቁስ አካላዊነት የሚቀይረው ወይም ቁስ አካል ላይ ተጽዕኖ የሚያደርገው ወይም ቁስ አካልን በተወሰነ አይነት መንገድ እንዲፈጠር የሚያደርገው። አራተኛው ምንጭ ደግሞ የተጠራቀሙት የድሮ ሳንካራዎች ናቸው። አእምሯችን ሁልጊዜ በሁለት አይነት መንገድ በሳንካራዎች ተጽዕኖ እንደተደረገበት ነው። ወይንም ከጊዜ ወደ ጊዜ ሳንካራ ታመነጫላችሁ፣ ወይም ደግሞ ልክ ቪፓሳና እየተለማመዳችሁት እንዳለው አዲስ ሳንካራ ማመንጨት ስታቆሙ የድሮ ሳንካራዎች ከውስጠኛው የአእምሮ ክፍል ወደ ላይኛው የአእምሮ ክፍል ይመጣሉ። ይህ የድሮ ሳንካራ እስካሁን ያጠራቀማችሁት የሳንካራ ውጤት ነው። በዚህ ቴክኒክ እየዳበራችሁ ስትመጡ በዕለት ተዕለት ሕይወታችሁ ላይም ነገሮች ግልጽ እየሆኑ ይመጣሉ። አንድ የማትፈልጉት ነገር በሕይወት ላይ ቢደርስ ያ ነገር ውጪ ከመድረሱ በፊት ደስ የማይል ስሜት በሰውነታችሁ ውስጥ መመንጨት ይጀምራል። አንድ በጣም የምትፈልጉት ነገር በሕይወታችሁ ላይ ቢደርስ ያ ደስ የሚል ነገር ውጪ ከመድረሱ በፊት ደስ የሚል ስሜት በሰውነታችሁ ላይ መመንጨት ይጀምራል። ዘሩ የተዘራው በሰውነት ስሜት አማካኝነት ነው። ስለዚህ ፍሬውም መጀመሪያ የሚከሰተው በሰውነት ስሜት አማካኝነት ነው። እንበልና የንዴት ዘር፣ የንዴት ሳንካራችሁ። ልክ መጀመሪያ የንዴት ሳንካራ ስትተክሉ ማለትም አእምሯችሁ ንዴትን ሲመዘግብ ሰውነታችሁ ከፍተኛ ሙቀት ተሰምቶት ነበር። በዚህ ምክንያት ሙቀቱም አብሮ ተመዝግቧል። የዛ ሳንካራ ፍሬ ብቅ ሲል በዛው አይነት የሰውነት ስሜት ታጅቦ ብቅ ይላል። አጠቃላይ ሰውነታችሁን ሙቀትና ቃጠሎ ይሰማችኋል። ስለዚህ አሁን እያመነጫችሁት ያለው የንዴት ሳንካራ አንዱ ምግብ ነው። በሰውነታችሁ ላይ የእሳት ንጥረ ነገር የጎላባቸው ካላፖች ይፈጥራል። እንዲሁም የድሮ የንዴት ሳንካራ ፍሬው ሲወጣ አሁንም የእሳት ንጥረ ነገር የጎላባቸው ካላፖች ይፈጥራል። ማለትም አዲሶች ወይም የድሮ ሳንካራዎች የተለያየ አይነት ካላፖች በሰውነታችን ላይ እንዲፈጠሩ ሌሎች ሁለት ምክንያቶች ናቸው። ዝም ብላችሁ ስታጤኑ ነገሮች ግልጽ ይሆኑላችሁ ይመጣሉ። ጭፍን ምላሽ አሁንም ለሰውነት ስሜት የምትሰጡ ከሆነ ግን አሁንም አዲስ ሳንካራ እያመነጫችሁ ነው። ይህ ደግሞ የበለጠ መከራ ራሳችሁ ላይ እየፈጠራችሁ ነው። ልክ ምላሽ መስጠት ስታቆሙ አዲስ ሳንካራ ማመንጨት አቆማችሁ ማለት ነው። ከዛ አሮጌዎቹ ሳንካራዎች ወደ ላይ ከሆነ የሰውነት ስሜት ጋር ብቅ ይላሉ። አሁንም እናንተ ለስሜቶች ምላሽ በመስጠት ፋንታ ፈገግ ብላችሁ ይህም አላፊ ነው። እስቲ ምን ያህል ጊዜ እንደሚቆይ ሊየው እያላችሁ ስታጤኑ እሱም ያልፋል። ይህ ማለት የሆነ ሳንካራ ከውስጠኛው አእምሮ ክፍል ወደ ላይኛው ወጥቶ ከዛ ተነነ ማለት ነው። ከዛ እናንተም ስራችሁን ከቀጠላችሁ ሳንካራዎች እየተነቀሉ ወደ ላይ ይወጣሉ፣ ከዛ ያልፋሉ። እናንተም ከነሱ ትገላገላላችሁ። አዲስ ሳንካራ ማመንጨት ስታቆሙ ከድሮ የሳንካራዎች ጥርቅም ወይም ክምችት ነፃ እየወጣችሁ ነው። ሂደቱ ሁሉም አሮጌ ሳንካራዎች ጽድት የሚሉበት ደረጃ ድረስ ያደርሳችኋል። ሁሉም ይህን ስራ በትክክል የሚሰራ ሰው እዛ ደረጃ ላይ ይደርሳል። ለነገሩ በትክክል መስራት ጊዜ ይወስዳል። አንድ ሰው የአስር ቀን ኮርስ ወሰደና ሙሉ በሙሉ በትክክል ይሰራል ማለት አይደለም። ግን በዚህ ኮርስ እንዴት መስራት እንዳለበት ይገባዋል። በዚህ መንገድ ትሰራላችሁ። ከዛ መጨረሻ ላይ ምንም አይነት ሳንካራ የሌለበት ደረጃ ትደርሳላችሁ። አሮጌ ሳንካራ የለም፣ አዲስ ሳንካራም አታመነጩም። ይህ ኪናም ፑራናም ናቫናቲ ሳምባቫን። ኪናም ፑራናን አሮጌ ሳንካራዎች ተነቃቅለዋል፣ እንዲሁም አዲስ ሳንካራ አታመነጩም። ነፃ ወጣችሁ ማለት ነው። ይህ የሚሆነው በልምምድ ብቻ ነው። ማንም ሰው ይህን ስራ ሊሰራላችሁ አይችሉም። ሳንካራዎቹን ራሳችሁ ናቸው ያጠራቀማችሁት። ስለዚህ ኃላፊነቱ የራሳችሁ ነው። ኃላፊነቱ የድንቁርናችሁ ነው። ቀስ በቀስ ከዚህ ድንቁርና ነፃ እየወጣችሁ ነው። እውቀታችሁን እያዳበራችሁ ነው። በእውቀትና በልምድ ደረጃ እንዴት አሮጌዎቹን ሳንካራዎች እንደሚወገዱ እያያችሁ ነው። ይህም ወደ መጨረሻው ግብ ቀስ በቀስ ያስጠጋችኋል። እያንዳንዱ ሰው መስራት አለበት። ማንም ሰው ሊሰራላችሁ አይችልም። አስተማሪዎች መንገዱን ብቻ ነው የሚጠቁሙት። ችግሮች አሉ፣ መሰናክሎች አሉ። በዛን ጊዜ ቋንቋ ኒቨረና ይባላሉ። ልክ እንደ ወፍራም መጋረጃ ናቸው። ከመጋረጃው በኋላ ያለውን ነገር አያሳዩም። በእነዚህ ኒቨረናዎች፣ እንቅፋቶች፣ መሰናክሎች ምክንያት በውስጣችሁ ያለውን እውነት ማየት አትችሉም። አምስት አይነት ኒቨረናዎች አሉ። ትልቅ ግንብ ናቸው። አምስት ትልቅ ጠላቶች ብዬ ጠራቸዋለሁ። የእያንዳንዱ ቪፓሻና ሜዲቴሽን ተማሪ ጠላቶች ናቸው። ሁለት ትልቅ ጠላቶች መጓጓትና ጥላቻ ናቸው። እናንተ ከድሮ የመጓጓትና የጥላቻ አመል ነፃ ለመውጣት ሜዲቴሽን እየተለማመዳችሁ ነው። ነገር ግን በድንቁርናችሁ ምክንያት የመጓጓትና የጥላቻ ሱስን እያባዛችሁት ነው። ከመጓጓት ነፃ መውጣት ነበረባችሁ። ከጥላቻ ወይም ሽሽት ነፃ መውጣት ነበረባችሁ። ግን ተመልከቱት ምን እያደረጋችሁ እንደሆነ። በዚህ የድሮ አመል የተነሳ፣ በዚህ ድንቁርና የተነሳ፣ በእነዚህ ሁለት ኒቨረናዎች የተነሳ መከራችሁን እያባዛችሁ ነው። እንዴት ይህ ይከሰታል? ለምሳሌ እንደዚህ አይነት ኮርስ ላይ ከሌሎች ተማሪዎች ጋር አትገናኙ የምንልበት በጣም ብዙ ምክንያቶች አሉ። ችግር ካጋጠማችሁ ካስተማሪው ወይም ረዳት አስተማሪው ጋር መነጋገር ትችላላችሁ። ከዛ በተረፈ ግን በግላችሁ መስራት አለባችሁ ይላልን ሁሉ እናሳስባለን። ግን የሰው ልጅ አስተሳሰብ መቼም ሁሉ ግዜ የሌሎች ጉዳይ እንደከነከነው ብቻ እንደጋጠሚ ተገኝ ወዲያው ወሬ ይጀምራል። እንዴት ነባክ? እንዴት ነው አንተ ሜዲቴሽን ብሎ ሲጠይቅ ያኛው ተማሪ እኔ ባክ በአጠቃላይ ሰውነት የሚኮረኩር እርግብግቦች ስሜት እየተሰማኝ ነው። የሚኮረኩር ስሜት? ወይኔ ምንም አልተሰማኝም ነው። እንደገና ሌላው ደግሞ ደስ የሚል የኮረንቲ ንዝረት በአጠቃላይ ሰውነት ላይ እየጎረፈ ነው። የኮረንቲ ንዝረት? እረገኝ እኔ ኋላ ቅርቻለሁ ማለት ነው ትሉና ከዛ ለሜዲቴሽን ቁጭ ስትሉ የሚኮረኩር ስሜት እፈልጋለሁ የኮረንቲ ጅረት በሰውነት ላይ እንዲወርድ ፈልጋለሁ እያላችሁ መጓጓት 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 ትጀምራላችሁ። እዚህ የመጣችሁት ከመጓጓት ነፃ እንድትወጡ ነው። ነገር ግን በሜዲቴሽን ስም በቪፓሻና ስም መጓጓት ጀምራችኋል። መጓጓት ደግሞ መከራ ነው። ለመጨረሻው ግብ እንኳን ብትጓጉ ማለትም ነፃ ለመውጣት ኒባና ፈልጋለሁ ኒባና ፈልጋለሁ ያላችሁ ብትንጫጩ ከኒባና በተቃራኒ መንገድ እየሄዳችሁ ነው። ኒባና ከመጓጓት ነፃ የሚወጣበት ደረጃ ነው። እናንተ ደግሞ እዚህ ጉጉታችሁን እያባዛችሁት ነው። ታዲያ እንዴት ነው ጉጉት እያመነጫችሁ ከመጓጓት ነፃ የሚወጣበት ደረጃ የምትደርሱት? ይህ የማይሆን ነገር ነው። ስለዚህ ይህ ጠላት ሲቆጣጠራችሁ በፍጥነት ለማምለጥ ሞክሩ። እንዳሸንፋችሁ ተጠንቀቁ። በአሁኑ ሰዓት የሚመጣውን ነገር ብቻ አጤኑ። ይህ የሰውነት ስሜት ወይም ያ የሰውነት ስሜት ወይም ሲፈልግ ምንም የሰውነት ስሜት አይኑር፣ የፈለገው ይሁን። እናንተ ብቻ በዛ ጊዜ ያለውን እውነት ተቀበሉ። በእጃችሁ የሌለ ነገር እንዲኖራችሁ ከፈለጋችሁ እንደገና የድሮ አመር ራሱን እየደገመ ነው። የሌላችሁን ነገር ስትፈልጉ ወደ መጓጓት ይቀየራል። ከዛ እዚህ የመጓጓት ሱስ ይዛችኋል። ይህ ትልቅ መከራ ነው። በተመሳሳይ ሁኔታ ጥላቻ፣ ምሳሌ ለአንድ ሰዓት ሳትንቀሳቀሱ ተቀመጡ ተባላችሁ አዲታና አይን አይከፈትም፣ እግር አይከፈትም፣ እጅ አይከፈትም። ግማሽ ሰዓት ያህል እንደምንም ተፍጨርጭራችሁ አሳለፋችሁ። ከዛ እንደምንም 45 ደቂቃ ደረሳችሁ። ከዛ እውነተኛው ስቃይ ይጀምራል። እንደገና ያው የሰው ልጅ አእምሮ ሁሌ ሌሎች ጉዳይ እንደቆረቆረ ነው። በመመሪያው መሰረት አይናችሁን መክፈት የለባችሁም። ቢሆንም በትንሿ ከፍት አድርጋችሁ ሌሎቹን ታያላችሁ። ሌሎቹ እንዴት ናቸው? እኔ ብቻ ነኝ የምሰቃየው? የሌሎች ጉዳይ ሁሉም እንደከነከናችሁ። ከዛ እንዳጋጣሚ ሆኖ በዛ ሰዓት ሁሉም ሰው ልክ እንደ ቡዳ ሐውልት ቀጥ ብሎ ተቀምጧል። ይህ ማለት እነሱ በቃ ጉልበታቸውን አያማቸውም ማለት ነው? እኔም ብቻ ነኝ የሚያመኝ? የኔ ህመም አይሄድም ማለት ነው? የሌሎቹ ህመም አልፏል ማለት ነው? ይህመም ብላችሁ በህመሙ ላይ ያላችሁ ጥላቻ ይጨምራል። አስተማሪ ሁሉ ነገር አንቻ አንቻ፣ ሁሉም ያልፋል ሁሉም ያልፋል ይላል። ምናልባት ሆነ ሊሆን ይችላል፣ ግን ህመም ቋሚ ሳይሆን አይቀርም። አንተ ጉልበቴ ስንት ጊዜ ነው አንቻ አንቻ ያልኩ ግን አሁን ድረስ ታመኛለህ? የህመም ቋሚ ነው። ይህ ህመም ዘላለማዊ ነው ትሉና በዚህ ህመም ላይ ጥላቻችሁ ይጨምራል። ይህን ስታደርጉ ጥላታችሁ እያሸነፋችሁ ነው። ጥላቻችሁን እያባዛችሁ ነው። እዚህ የመጣችሁት ከጥላቻችሁ ነፃ ለመውጣት ነው። የጀመራችሁት ደግሞ ጥላቻን ማባዛት ነው። ሌሎች ሁለት ጥላቶች እንዲገባችሁ የሚያስፈልገው እነዚህ ጥላቶች ጉድፎች ናቸው። የአእምሮ ግድፎች ሰውነታችሁና አእምሮአችሁ ውስጥ እንደ እንግዳ ይመጡና ወዲያው የቤቱ ባለቤት ይሆናሉ። ከዛ ቤቱን መልቀቅ አይፈልጉም። ነገር ግን ቪፓሻና ስትለማመዱ እዛ መቀመጥ አይችሉም። ለከ መብራት ስታበሩ ጨለማ ይሄዳል። አንተ ጨለማ አሁን መብራት ስለመጣ ሂድ አትሉትም። በተመሳሳይ መንገድ ቪፓሻና ስትለማመዱ እነዚህ ጉድፎች መሄድ አለባቸው። ነገር ግን መሄድ አይፈልጉም። ስለዚህ የውስጥ እርግጫ ይጀምራሉ። ቪፓሻና አቁም ይለኔ ጥሩ አይደለም መሄድ አልፈልግም። ስለዚህ ቪፓሻና አቁም እያሉ ከውስጥ ይራገጣሉ። ሁለት አይነት የውስጥ እርግጫዎች። አንድ ትልቅ እርግጫ እንቅልፍ ይጫጫናችኋል። ለሊቱን በሙሉ ንጹህ እንቅልፍ ተኝታችሁ ነው ያሳለፋችሁት። ነገር ግን ልክ ለሜዲቴሽን ስትቀመጡ ወዲያው እንቅልፍ ይላችኋል። ትልቅ ጠላት እየተፈታተናችሁ ነው። ታገሉት። ጠንከር ያለ ትንፋሽ ለተወሰነ ጊዜ ሞክሩ። ያልሰራ ካለና ጊዜው ያዲታን ካልሆነ ከጠንካራ ትንፋሽ ጋር ለተወሰነ ጊዜ ቆማችሁ ስሩ። ይህም አልሰራ ካለ ወደ ውጭ ወጣ ብላችሁ ለአምስት ወይም ለአስር ደቂቃ ራመድ በሉ። እየተራመዳችሁም የሰውነት ስሜት ወይም ትንፋሻችሁን ማጤን እንዳትረሱ። ከዛ ተመልሳችሁና እንደገና ሜዲቴሽን ጀምሩ። እንደዚህ እያደረጋችሁ ታገሉ። ያለበለዚያ የጠላት ያሸንፋችሁና መስራት ያቅታችኋል። አምስተኛ ጠላት፣ መጠራጠር። ሁሉም አይነት ጥርጥር አእምሯችሁ ውስጥ ይገባል። ምን አይነት ሜዲቴሽን ነው? መጀመሪያ ትንፋሽ አጤኑ። ትንፋሽ አጤኑ ስንባል ከረመ። አጤንኩ አላጤንኩ ትንፋሽ እንደሆነ ሁሌም አለ። አሁን ስላጤንኩት ምን ጥቅም አገኛለሁ? አሁን ደግሞ የሰውነት ሙቀት አጤን፣ ላብህን አጤን። ምን እያደረግኩኝ ነው? አበድኩኝ እንደዚህ የምጃጃለው? ምን አይነት ሜዲቴሽን ነው? የአይነት ጥርጣሬ ስራችሁን አያሰራችሁም። ሌላ ጥርጣሬ ደግሞ ስላስተማሪያችሁ። ምን አይነት አስተማሪ ነው? እኔ ትልቅ ጉሩ ከህንድ ይመጣል ብዬ ስጠብቅ ነበር። ረጅም ጉንጉን ጸጉር የለው፣ ጺሙን እንደ ቄሶች አላሳደገ ወይም ጸጉሩን አልተላጨ፣ አንገቱ ላይ ምንም ጨሌ አላነገተም፣ ግንባሩ ላይ ምንም ምልክት የለውም። የአስተማሪነት ምንም አይነት ነገር የለውም። ቀውስ ነገር መቼም አይደለ፣ ሲያወደህና ይመስላል። ነገር ግን ምንም አይነት ልዩ ኃይል የለውም። በሰማይ በር ወይ ወደ መሬት ሰምጦ አይሰወር። እሱና ረዳት አስተማሪው ዝም ብሎ እንዴት ነው ሜዲቴሽናችሁ እያሉ ያደርቁናል። እንዴት እንደሆነ ሳይጠይቁም ማወቅ አለባቸው። ለምንድን ነው ተማሪዎችን የሚጠይቁት? ምንም ልዩ ኃይል የላቸው። የጥርጣሬ አሁንም በደንብ አያሰራችሁም። ሶስተኛ ጥርጣሬ። እሺ ቴክኒኩም ደህና ነው። ብዙ ሰዎች እየመጡ ጥቅም እንዳገኙበት አውቃለሁ። እንዲሁም እየደጋገሙ ይመጣሉ። ስለዚህ ጥሩ መሆን አለበት። አስተማሪውም ጥሩ ሳይሆን አይቀርም። ብዙ ሰው ያዳምጠዋል። ስለዚህ ጥሩ ነው እንበል። እኔ ጥሩ ተማሪ አይደለሁም ብለው የራሳቸውን ችሎታ መጠራጠር ይጀምራሉ። እኔ ለዚህ ቴክኒክ አልገባም። በዛ ላይ ጊዜውም ጥሩ አይደለም። ይህ ቲያትር ለእኔ ምንም አይበጀኝም። ስለዚህ በጊዜ ላጥ ብል ሳይሻል አይቀርም ይሉና ለማምለጥ ያቅዳሉ። መጠራጠር። ከነዚህ ሶስቱ ጥርጥር አንዱ እንኳን ጭንቅላታችሁ ውስጥ ከገባ ስራችሁን ያስቀማችኋል። በጣም ተጠንቀቁ። እነዚህ አምስት ጠላቶች፣ አምስት ኒቨራና እንዳያሸንፏችሁ ተጠንቀቁ። ከዛ ቀስ በቀስ በቴክኒኩ እየጎለበታችሁ ትመጣላችሁ። ቴክኒኩ በጣም ጥሩ ቴክኒክ ነው። ጭፍን እምነት የለበት፣ ሃይማኖት የለበት። ንጹህ የአእምሮና የአካል ሳይንስ ነው። በአእምሮና በአካል መካከል ያለውን ግንኙነት ነው የሚያስረዳው። እንዴት በድንቁርና ምክንያት አእምሯችን ለእነዚህ የሰውነት ስሜቶች ጭፍን ምላሽ እንደሚሰጥና በዚህ ምክንያት እንዴት መጥፎ ነገሮች በጭንቅላታችን ውስጥ እንደምንጠነስስ ያስተምራል። እንዲሁም በእነዚህ መጥፎ ነገሮች ምክንያት እንዴት እንደገና የሰውነት ስሜት እንደሚፈጠር፣ አሁንም እንዴት ለነዚህ የሰውነት ስሜቶች ምላሽ እንደምሰጥ ይህ ደግሞ የበለጠ መጀመሪያ ጥንስስ ነው መጥፎ ነገር እንደሚያጠነክረው በዚህ ምክንያት ይህ በማያቋርጥ ወይም በማያልቅ ዙር እንዴት መከራ ውስጥ እንደሚከታችሁ ነገር ግን የሰውነት ስሜታችሁን በርጋታ ስታጤኑ እንዴት ከመከራችሁ ነፃ መውጣት እንደምትጀምሩ የሚያስተምር ቴክኒክ ነው። ይህ ደግሞ የተፈጥሮ ህግ ነው። ከዚህ ሃይማኖት ወይም ከዛ ሃይማኖት ጋር ምንም ግንኙነት የለውም። እውነት እውነት ነው። ይህ ሁሉ ገብ እውነት ነው። ሁሉም ላይ ይሰራል። ዳማ ሁሉ ገብ እውነት ነው። የተፈጥሮ ህግ ነው። ይህ ሁናቴ በዚህ ቴክኒክ እየጎለበታችሁ ስትሄዱ በደንብ እየተገለጸላችሁ ይመጣል። በዚህ የተፈጥሮ ህግ መሰረት ሁሌ በመጥፎ አቋም ምላሽ የምትሰጡ ከሆነ መከራችሁን ወይም ችግራችሁን እያባዛችሁት ነው። በሌላ በኩል ደግሞ ልክ ምላሽ መስጠት ስታቆሙ ከመከራችሁ መላቀቅ ትጀምራላችሁ። ይህ ህግ በድሮም ጊዜ ይሰራ ነበር። አሁንም እየሰራ ነው። ወደፊትም ይሰራል። በድሮ ጊዜም ቢሆን ቡዳ በዓለም ላይ ቢኖርም ባይኖርም ይሰራ ነበር። ቡዳ እንዳለው እኔ ብኖርም ባልኖርም ወይም ሌላ ሰው ቢበራም ባይበራም የተፈጥሮ ህግ እንደሆነ ሁሉ ጊዜ የማይቀርም ዘላለማዊነት ነው። መጥፎ ነገር በጭንቅላታችሁ ባመነጫችሁ ቁጥር መከራና ስቃይ አብሮ ይፈጠራል። ከመጥፎ ነገር መላቀቅና መውጣት ስትጀምሩ ከመከራ ነፃ እየሆናችሁ ትመጣላችሁ። ቡዳ ይህን የተፈጥሮ ህግ አገኘ። ይህ ህግ ተሸፍኖ ወይም ተሰውሮ ነበር። ሰዎች በውስጣቸው ምን እየደረሰባቸው እንደሆነ ማለትም እንዴት መጥፎ ነገር እንደሚጠነስሱ አያውቁትም ነበር። የሱ ብርሃናዊ ስራ ውስጥ ጠልቆ ገብቶ እንዴት አንድ ሰው በእነዚህ የሰውነት ስሜቶች አማካይነት መጥፎ ነገር እንደሚጠነስስና መከራውን እንደሚያባዛ እንዲሁም እንዴት እነዚህን የሰውነት ስሜቶች በማጤን ከመከራ ነፃ መውጣት እንደሚችል ደረሰበት። ህጉን እሱ አልፈጠረውም። ህጉ ሁሌም ነበር። ከዛ በረህራሄ ለሌሎቹ ይህን ትምህርት ማስተማር ጀመረ። ብዙ ሰዎችም ይህን እየተከታተሉ ከመከራቸው ነፃ መውጣት ጀመሩ። በቡዳ ህይወት ጊዜ በብዙ ሺህ የሚቆጠሩ ሰዎች ከመከራ ነፃ ወጥተዋል። እንዲሁም ባለፉት 25 ክፍለ ዘመናት ማናቸውም ይህን ቴክኒክ የተለማመዱ ሰዎች ጥቅም አግኝተውበታል። ወደፊትም ቢሆን ማንኛውም ይህን የሚለማመድ ሰው ጥቅም ያገኝበታል። አሁን ባለንበት ዘመንም ማንኛውም እየተለማመደ ያለ ሰው ጥቅም ያገኝበታል። ህጉ ህግ ነው። ዘላለማዊ። ሁሌም አንድ አይነት ህግ። ኤሳ ደግሞ ሰናንታ ነው። ዳማ ዘላለማዊ ነው። በቡድሃ የህይወት ዘመን በጣም ብዙ ሰዎች ከመከራ ነፃ ወጥተዋል። ይህ ቡድሃ ተአምር ወይም ሌላ ነገር ተጠቅሞ አይደለም ነፃ ያወጣቸው። ይህንኑ ቴክኒክ አስተምሯቸው ነው። አንድ ምሳሌ፣ አንጉሊማለ የሚባል በጣም ንዴተኛ ሰው ነበር። ከንዴቱ ብዛት 1000 ሰው ለመግደል ቃል ገብቶ ነበር። 999 ሰዎችን ከገደለ በኋላ 1000ኛውን ሰው ለመግደል እየፈለገ ነበር። ምን ያህል ሰው እንደገደለ ለማስታወስ የሟቾቹን ጣት እየቆረጠ አንገቱ ላይ እንደ ሀብል ያስር ነበር። አንጉሊማለም የተባለበት ምክንያት በዚሁ ነው። ባለ ጣት ሀብል ማለት ነው። 1000ኛውን ሰው ሲፈልግ ቡዳን አገኘው። ማለትም ቡዳ እሱን ከመከራ ለማዳን በርህራሄ መጣለት። ምንም አይነት ተአምር አልተጠቀመም። ይህን ቴክኒክ አስተማረው። እሱ እንዴት መከረኛ እንደሆነ ታወቀው። በስቃይ የተሞላ ሰው መሆኑን ተገነዘበ። ከዛ በዚህ ቴክኒክ መስራት ጀመረ። ያለማቋረጥ በዚህ ቴክኒክ ሲሰራ መጨረሻ ላይ ከሁሉም መከራዎች ነፃ ወጣ። የመጨረሻው ግብ ላይ ደረሰ። ነፃ ሰው አርሃት ሆነ። በርህራሄ በፍቅር በበጎ አድራጎት የተሞላ ሰው ሆነ። ከዛ እሱም በተራው ከመንደር ወደ መንደር ከከተማ ወደ ከተማ ከገጠር ወደ ገጠር እየተዘዋወረ ይህን ትምህርት ማስተማር ጀመረ። በሁሉም ቦታ ሰዎች በመከራ የተሞሉ ናቸው። እኔ ደንቆሮ እያለሁ ራሴንና ሌሎችን እየጎዳሁ ነበር። እንደኔ ራሳቸውንና ሌሎችን የሚጎዱ በጣም ብዙ ሰዎች አሉ። ይህን ቴክኒክ ቢያገኙ ከመከራቸው ሁሉ ነፃ ይወጣሉ ብሎ ከርህራሄ የተነሳ የተለያዩ ቦታዎች እየተዘዋወረ ዳማ ማስተማር ጀመረ። ማለትም ይህን የሜዲቴሽን ቴክኒክ ለሌሎቹ ማስተማር ጀመረ። አንዳንድ ሰዎች ወዲያው ያውቁታል። ምንም አሁን ሜኖክሴ ቢሆንም እናቴን የገደላት ወይም አባቴን የገደለው ወይም ሚስቴን ባሌን ልጄን የገደለው ራሱ አንጉሌ ማለት ነው ብሎ በንዴት ድንጋይ ይወረውሩበታል፣ ይደበድቡታል። ከሰውነቱ ደም መፍሰስ ይጀምራል። ግን ከልቡ ርህራሄ ብቻ ነበር የሚፈሰው። ኦ እናንተ ምስኪን ሰዎች፣ እኔም እንደ እናንተ ምስኪን ነበርኩኝ። ከድንቁርና የተነሳ ራሴንም ሌሎቹንም ስጎዳ ነው የኖርኩት። እባካችሁ ይህን ቴክኒክ ሞክሩትና እንደ እኔ ነጻ ወጡ። እባካችሁ ሞክሩት እያለ በከፍተኛ ርኅራኄ ሕይወቱ ሙሉ ሕዝብን ሲረዳ አሳለፈ። ሌሎችም ብዙ ምስኪኖች ይህን ቴክኒክ በመለማመን ከመከራቸው በቀላሉ ነጻ ወጥተዋል። ይህ ቴክኒክ ብቻውን ከሁሉም መከራችን ነጻ እንደሚያወጣ ሊገባችሁ ይገባል። ከመጥፎ አቋማችን ነጻ ካልወጣን፣ ከሳንካራዎቻችን ነጻ ካልወጣን ከመከራችን በፍጹም ነጻ ልንወጣ አንችልም። ሌላ ምሳሌ፣ አንድ ኪሳ ጎተም የምትባል ምስኪን ሴትዮ ባል አገባች። ለብዙ ዓመታት ልጅ አልነበራትም። እና ልጅ እንዲኖራት እጅግ በጣም ትጓጓ ነበር። ከብዙ ዓመታት ጉጉት በኋላ አንድ ልጅ ወለደች። የሚያሳዝነው ነገር ልጁ ገና 2 ዓመት ሳይሞላው ሞተባት። ከልጇ በጣም ከፍተኛ ፍቅር አድሮባት ነበር። አሁን ሲሞትባት ሐዘኗ በቃላት የሚነገር አልነበረም። የሞተ ልጇን ታቅፋ አትጠጉኝ አለች። ሰዎች ለመቅበር አንቺ ብሏት እምቢ አልላቀቅም አለች። ኖ ልጅ አልሞተም፣ ልጄ ተኝቷል እንጂ አልሞተም። እባካችሁ ከእንቅልፉ እንዲነቃ አንድ ነገር አድርጉለት፣ እባካችሁ አንድ ነገር አድርጉ እያለች ታለቅሳለች። ሰዎችም እባክሽ እናት ሆይ ልጅሽ ሞተዋል፣ ይነቃል ብለሽ መጠበቅ ምንም ዋጋ የለውም ቢሏት ልትሰማ አልቻለችም። እራሷን ለቃ ነበር። ልጄን አልሰጥም፣ ልጄ አልሞተም፣ እባካችሁ አንድ ነገር አድርጉ፣ እባካችሁ አንድ ነገር አድርጉ እያለች ስትለምን አንድ በለሰው ለዚህ ሙት አካል እዚህ መድኃኒት የለም፣ እስቲ ቡዳ ጋ ሂጂና ጠይቂ፣ እሱ እዚህ ቅርብ የሜዲቴሽን ማዕከል አለው ብሎ መከራት። ከዛ እንደተባለችው ወደ ቡዳ ሄደችና የልጇን ሬሳ እየተንሰቀሰቀች እግሩ ስር አስቀመጠችለት። ልጄ አልሞተም፣ ሰዎች ሞተ እያሉ ያወራሉ፣ ቢሞት እንኳን እባክህ አንድ ነገር አድርግልኝ ብላ ለመነች። ቡዳም ሲያት አእምሮዋ በጣም ሚዛኑን ስቷል። በዚህ አይነት ሁናቴ ምንም የዳማ ትምህርት አይሰራም። ስለዚህ እሱ የሚያስተምርበት የራሱ መንገድ አለው። ከዛ ወደ ከተማ ሄደሽ የተልባ ዘር ይዘሽ ነይ አላት። እሷም በጣም ደስ አላት። ቡዳ አንድ ነገር ሊያደርግልኝ ነው ብላ ከዛ እንዲህ አላት፣ የምነግርሽን በደንብ አዳምጪ። ይህን የተልባ ዘር የምታመጪው ማንም ሰው ካልሞተበት ቤት ነው ይላታል። እሷም እሺ እሺ ጌታዬ እንዳልከኝ አደርጋለሁ ብላ ሄደች። ከዛ ከአንዱ ቤት ወደ ሌላ ቤት እየተዘዋወረች በእያንዳንዱ ቤት እባካችሁ የተልባ ዘር ስጡኝ፣ ቡዳ ለሞተው ልጅ አንድ ነገር ሊያደርግልኝ ነው ስትላቸው፣ ኧረ ልጅሽ ይትረፍልሽ እንጂ ጆንያ ሙሉ መውሰድ ትችያለሽ ይሏታል። ከዛ የሚቀጥለው ጥያቄ በቤታችሁ ሰው ሞቷል ብላ ስጠይቅ በተከፋ ፊታቸው አዎ አባቴ ሞቷል፣ ወይ እናቴ ሞታለች፣ ወይ ወንድሜ ሞቷል፣ ወይ እንትኔ ሞቷል ይሏታል። ከዛ የሚቀጥለው ቤት የሚቀጥለው ቤት የሚቀጥለው ቤት ይያልስት አንድ ሰው ያልሞተበት ቤት ማግኘት አልቻለች። ከዛ ቀን ወደ ማለቂያው አካባቢ ራሷን እየገዛች መጣች። ማንም ሰው ያልሞተበት አንድ ቤት ተሰባጠቀላይ ከተማ ውስጥ የለም። ይህ የተፈጥሮ ህግ ነው። ሰዎች ይወለዳሉ ነገር ግን ውሎ አድሮ ይሞታሉ ብላ ደመደመች። አሁን ጭንቅላቷ ዳማ ለመማር ዝግጁ ነው። ይህንኑ ዳማ አስተማራት። ትንፋሽሽን አጥኚ፣ የሰውነት ስሜትሽን አጥኚ። ከዛ እየጠለቀች ስትሄድ ሁሉም መከራዎች ቀስ በቀስ እየተነኑ ሄዱ። በዚህ ቴክኒክ እየሰራች ከተወሰነ ጊዜ በኋላ ኪሳ ጎታሚ ሙሉ በሙሉ ነፃ ሆነች። ሙሉ በሙሉ በራች፣ አራሃት ሆነች። ከዛ በኋላ ቀሪውን እድሜዋን ሰዎችን ስታገለግል አሳለፈች። እኔ እንደነበርኩት በመከራ የተሞሉ ብዙ እናቶችና እህቶች አሉ። ይህን ቆንጆ ዳማ ቢያገኙ ከመከራቸው ነፃ ይወጣሉ ብላ በዚህ የርህራሄ መንፈስ ሰዎችን በዳማ ማገልገል ጀመረች። ሌላ ፓታቻራ የምትባል መከረኛ ሴት ነበረች። ፓታቻራ የሀብታም ልጅ ነበረች። በተወሰነ ጊዜ ውስጥ ባከታታይ ባሏን፣ ሁለት ልጆቿን፣ አንድ ወንድሟን፣ እናቷን እና አባቷን ባንድ ያጣች። በዚህ ሰፊ ምድር ላይ ብቻዋን ቀረች። ከዛ ራሷን ለቀቀች። ባንድ ያበደች። በሳቫቲ ከተማ መንገድ ላይ ራቁቷን ስትሄድ ምንም ነገር አይታወቃትም ነበር። ሰዎች ድንጋይ ወረውሩባታል። ነገር ግን ምን እንደሆነ እንኳን በፍጹም አይታወቃትም። ባለፉት ፓራሚዎች ምክንያት፣ በድሮ ጥሩ ካርማ ምክንያት፣ ማለትም ድሮ ባከናወነቻቸው ጥሩ ስነ ምግባሮች ምክንያት ይህች ሰው ከቡዳ ጋር ተገናኘች። ቡዳ ለሌሎቹ ዳማን እያስተማረ ነበር። ባጠገቡ ራቁቷን አለፍ ስትል የኔ ልጅ ነይ ወደዚህ አላት። እሷም መጣችና ቁጭ አለች። ለተወሰነች ጊዜ ትንሽ አእምሮ ገዛች። ወዲያውኑ ራቁቷን መሆኗ ታወቃት። የሆነ ሰው ሰውነቷን እንድትሸፍን ልብስ ወረወረላት። በዚህ ምክንያት ስሟ ፓታቻራ ሆነ። ቡዳም ይህንን ዳማን አስተማራት። ይህንኑ ቴክኒክ አስተማራት። እሷም ስትሰራ ከሁሉም መከራዎች ነፃ ሆነች። ቡዳ ለኪሳ ጎታሚ ልጅ ወይም ለፓታቻራ ልጆች ባል፣ ወንድም፣ እናትና አባት ህይወት ለመስጠት ልዩ ኃይል ኖሮት ኃይሉን ቢጠቀም ኖሮ ቡዳ አይሆንም ነበር። ይህ ጊዜያዊ መፍትሄ ነው። አንድ የሞተ ሰው እንደገና ህይወት ቢዘራበት እንኳን ጊዜያዊ መፍትሄ ነው። መከራ ሁሌም አለ። ስለዚህ ቡዳ ዳማን አስተማረ። በዚህ ቴክኒክ እየገፋችሁ ስትሄዱና ጭንቅላታችሁ እየጠራ ሲመጣ የማስታወስ ችሎታችሁ ዳብርና ያለፉት ህይወቶችን ማስታወስ ትጀምራላችሁ። ከህይወት በኋላ ህይወት የማያልቁ ህይወቶች ታያላችሁ። ቡዳም ብቻ ተመልከቱት ያሳለፋችሁትን ህይወቶች ይላል። ከህይወት በኋላ ህይወት ቁጥር ስፍር የሌላቸው ህይወቶች ያሳልፋችኋል። በእነዚህ ሁሉ ህይወቶች ምን ያህል ዘመዶችና ውዶች ሞተውባችኋል? የሞቱትን ዘመዶቻችሁን አጥንት ብታጠራቅሙ ልክ እንደ ትልቅ ተራራ ይሆናል። በእያንዳንዱ ዘመዶቻችሁ ሞት ያፈሰሳችሁትን እንባ ብታጠራቅሙ ልክ እንደ ትልቅ ውቅያኖስ ይሆናል። ወደፊትም በዚህ አይነት ሁኔታ መቀጠል ትፈልጋላችሁ? ከህይወት በኋላ ህይወት ቁጥር ስፍር የሌላቸው ህይወቶች በመከራ እየተሽከረከራችሁ መኖር ትፈልጋላችሁ? ሲበቃ በቃ ነው። የሚበቃችሁን ያህል ተሰቃይታችኋል። ከዚህ የመከራ ዙር ነፃ ውጡ። መንገዱም ይኸውና፣ ቴክኒኩም ይኸውና ብሎ ቴክኒኩን ማስተማር ጀመረ። ቴክኒኩ የተፈጠረው ህግ ነው። ማንኛውም በዚህ ቴክኒክ የሚሰራ ነፃ ይወጣል። በዚህ ቴክኒክ ለመስራት ዓለም በቃኝ ብሎ መሞከስ የግድ አስፈልጋ አይደለም። ለነገሩ አንድ ሰው ከመነኮሰ ምንም አይነት ዓለማዊ ኃላፊነት ስለማይኖርበት ሁሉንም ጊዜውን ለዳማ መስጠት ይችላል። እና ስራው ቀላል ይሆናል። ነገር ግን ይህ ግዴታ አይደለም። ዳማ ለሁሉም ነው። ለመኖክሴ፣ ለባህታዊ እንዲሁም ለቤተሰብ አስተዳዳሪዎች ጭምር። ቤተሰብ አስተዳዳሪዎች በጣም ብዙ ኃላፊነት ስላለባቸው ብዙ ችግር ሊያጋጥማቸው ይችላል። ነገር ግን ጎዳናው ለሁሉም ነው። በቡዳ ጊዜ የመኖክሴዎች ቁጥር 100 ሺህ እንኳን አይደርስም። ሌሎቹ ተከታዮቹ በሚሊዮን የሚቆጠሩ በደቡብ ህንድ ውስጥ የሚኖሩ ተራ ሰዎች ነበሩ። ቪፓሻናን ይለማመዳሉ፣ ከዛ ነፃ ይወጣሉ። ሌላ ምሳሌ፣ አንድ ባለ ብዙ ሚሊዮን ሀብት ያለው ሀብታም ሰውዬ ነበር። ስሙ አናተ ፒንዲካ ነው። ብዙ ዳና ወይም እርዳታ ያደርግ ነበር። በጣም ብዙ ዳና። በባህላችን ቤተሰብ አስተዳዳሪዎች ችሮታ ማድረግ አለባቸው። ችሮታ የማያደርጉ ከሆነ ጉራቸው ከፍተኛ ይሆናል። ቤተሰብ አስተዳዳሪ ከሌሎች መቼም ምግብ እየለመነ አይተዳደርም። ለመኖክሴ ለመሳሰሉት ምንም አይደል። ግን ቤተሰብ አስተዳዳሪ በትክክለኛና በእውነተኛ መንገድ ጠንክሮ ሰርቶ ኑሮውን ማሸነፍ አለበት። ነገር ግን ልክ ገንዘቡ ጠርቀም እያለ ሲሄድ እብደቱም አብሮ ይመጣል። እኔ አንበሳው፣ እኔ በጣም ጎበዝ ነኝ፣ ለዚህ ነው ብዙ ገንዘብ የማገኘው እያለ ሌሎቹን እየናቀ በራሱ ዙሪያ መኖር ይጀምራል። ያቸው እነኚህን ደንቆሮች፣ እነሱ ደካሞች ናቸው፣ ፈዛዞች ናቸው፣ ሰነፎች ናቸው፣ ለዚህ ነው በቂ ገንዘብ የማያገኙ። ተመልከቱኝ እኔ ጎበዙ፣ አንበሳው፣ ታታሪው እያለ ጉራው እያደገ ይመጣል። ይህ ጉራ ደግሞ በጣም አደገኛ ነው። የዳና ዋናው ዓላማ ይህን ጉራ ለመቀነስ ነው። ነገር ግን አንዳንዴ ስጦታው ጉራውን ያባብሰዋል። ይህ በሚሆንበት ጊዜ አንድ ሰው ለምን እንኳን ሌላውን እንደሚረዳ አያውቅም። ዳማ የሚባል ነገር በስጦታው ሂደት ውስጥ የለበትም። ይህ ሰው አናተ ፒንዲካ በጣም ብዙ ዳና ይሰጥ ነበር። ይህ ስሙ አናተ ማለት አሳዳጊ የሌላቸው ድሆች ማለት ነው። ፒንዲካ ማለት ደግሞ ምግብ የሚሰጥ ማለት ነው። ምክንያቱም ለተራቡ ሰዎች በአጠቃላይ ምግብ ይሰጥ ነበር። በአጠቃላይ ህንድና ከህንድ ውጪ በተለያዩ ሀገሮች ብዙ የንግድ ቅርንጫፎች ነበሩት። እና የሆነ ህግ አውጥቶ ነበር። የእሱ ቢሮ ባለበት በማንኛውም ከተማ ማንም ሰው መራብ የለበትም። እንዲህም ሆኖ ምንም ስለ ዳማ አያውቅም ነበር። ከዛ ከቡዳ ጋር ተገናኘ። ማለትም ከዳማ ጋር ተገናኘ። የቪፓሻና ቴክኒክ ተሰጠው። ከዛ ሲለማመድ አእምሮውን ሲያጠራ ቆይቶ ከተወሰነ ጊዜ በኋላ የመጀመሪያውን የኒባና ደረጃ ቀመሰ። ከዛ አጠቃላይ ሰውነቱ ተቀየረ። የእርዳታ ዓላማ ጉራን ለመንፋትና ለመቸርቸር ሳይሆን ጉራን ለማስተንፈስ ወይም ለመቀነስ መሆኑ ገባው። ወዲያው እንዲህ እያለ ያስብ ጀመረ። ይህ ሁሉ ገንዘብ ሊኖረኝ የቻለው ባለፉት ህይወቶቼ በፈጸምኳቸው ጥሩ ስነ ምግባሮች ማለትም በጥሩ ካርማ ምክንያት ነው። ስለዚህ ለሌሎችም ጥቅም ጭምር መዋል አለበት። እርግጥ ነው ለራሴና ለቤተሰቤ ማስተዳደሪያ የሚበቃኝን ያህል ማስቀመጥ አለብኝ። ነገር ግን የቀረው ለሌሎቹ ጥቅም መዋል አለበት አለ። አሁን ምንድን ነው ለሌሎች እውነተኛ ጥሩ ነገር? ለተራበ ሰው ምግብ እሰጣለሁ፣ ምክንያቱም መስጠት አለብኝ። ይህ ጥሩ ስነ ምግባር ነው። ነገር ግን ይህ ሰው ነገም ተመልሶ ይራባል። ለተጠማ ሰው ውሃ እሰጣለሁ፣ ከተወሰነ ጊዜ በኋላ መጠማቱ አይቀርም። ለታመመ ሰው መድኃኒት እሰጣለሁ፣ ይህ ሰው እንደገና በሌላ በሽታ ሊታመም ይችላል፣ ወይም ያው በሽታ ተመልሶ ያገረሽበታል። ለተራቆተ ሰው ልብስ እሰጣለሁ፣ ከተወሰነ ጊዜ በኋላ ይህ ልብስ ያልቃል፣ እንደገና ተመልሶ ይራቆታል። በዚህ አይነት ሁናቴ ሰዎችን ከመከራ ያወጣው አይደለም። ግን ይህን ዳማ ትምህርት ቢያገኙ፣ ይህን ውብ የቪፓሳና ቴክኒክ ቢያገኙ ከሁሉም መከራ ነፃ ሊወጡ ይችላሉ። በሕይወታቸው ላይ ከሚያጋጥማቸው አይነት መከራ በሙሉ ነፃ ይወጣሉ። ስለዚህ ዳማ ለእያንዳንዱ ምስኪን ሰው መድረስ አለበት። ከምሰጣቸው የቁስ እርዳታዎች በተጨማሪ ይህን ዳማ ዳና መስጠት አለብኝ። ይህ ዳና በጣም አስፈላጊ ዳና ነው። ሳባዳና ዳማዳናን ጂናቲ። የዳማ ዳና ከሁሉም ከፍተኛ ዳና ነው። የዳማ ችሮታ ከሁሉም ችሮታዎች ከፍተኛ ነው ብሎ አሰበና ከዛ ፈቃድ ሊጠይቅ ወደ ቡድሃ ሄደ። ቡድሃ በዛን ጊዜ የሚኖረው ራጅጊሪ ነበር። አናታፒንዲካም የክብር ሰላምታውን ካደረሰ በኋላ ጌታዬ ለምንድን ነው ወደ ሳባቲ የማትመጣው ብሎ ጠየቀው። እሱ የሚኖረው ሳባቲ የሚባል ከተማ ነበር። ይህ ከተማ በጊዜው በጣም ብዙ ሰዎች የሚኖሩበት ከተማ ነበር። ሳባቲ በጣም ብዙ ምስኪን ሰዎች አሉ። ሀብታም ወይም ድሃ ሁሉም በመከራ የተሞላ ነው። አንተ እዛ አንድ የሜዲቴሽን ማዕከል ቢኖር ብዙ ሰዎች ይጠቀማሉ። እባክህ እዚያ ና ብሎ ለመነው። ከዛ ቡድሃም ፈገግ አለ። ያ ማለት ቡድሃ ተስማምተዋል ማለት ነው። ወደ ቤቱ እንደተመለሰ ቡድሃ ዳማን ማስተማር የሚችልበት ቦታ መፈለግ ጀመረ። የሜዲቴሽን ማዕከል መሀል ከተማ መሆን የለበትም፣ ምክንያቱም ብዙ ጫጫታና ረብሻ አለበት። እንዲሁም ከከተማው የራቀ መሆን የለበትም፣ ሰዎች እንደልባቸው ሊሄዱ አይችሉም። ስለዚህ አመቺ ቦታ ሲፈልግ አንድ በጣም ሰላማዊ እንዲሁም ከከተማው በጣም ያረቀ መናፈሻ ቦታ አገኘ። ቦታው በጣም የተረጋጋ ነው፣ ጸጥ ያለ ነው። ስለዚህ ለሜዲቴሽን ማዕከል ተስማሚ ነው። ከዛ ባለቤቱን ፍለጋ ጀመረ። የመናፈሻው ባለቤት ልዑል ጄተ የንጉሱ ልጅ ነበር። ወደ ልዑል ጄተ ጋር ሄዶ ጌታዬ መናፈሻውን ልገዛው ፈልጋለሁ ብሎ ጠየቀው። ልዑሉም በጣም ተናደደ። ይህ የግል መዝናኛዬ ቦታ ነው እና በፍጹም አልሸጥም አለ። እባክዎ የፈለገውን ያህል ዋጋ ያውጣ፣ መናፈሻውን መግዛት አለብኝ ብሎ ሲጨቀጭቀው ልዑሉም ከእሱ ለመገላገል የዚህን መሬት ዋጋ ታውቃለህ? አጠቃላይ መሬቱን በወርቅ ሳንቲም ሙላው አለው። ውላችንን ፈርም ያለው መሬቱን በወርቅ ሳንቲም ሙላዋለሁ አለው። ከዛ ብቻ በጋሪ ይህን የወርቅ ሳንቲም እያመጣ መዘርገፍ ጀመረ። ልዑሉም ግራ ተጋባ። ይህ ሰው እያብዷል እንዴ? በዚህ ምድር ላይ ይህን ያህል ዋጋ የሚያወጣ መሬት የለም። ሄይ ምን እያደረክ ነው? አበድክ እንዴ? ብሎ ጠየቀው። በፍጹም ምን ያላበድኩ፣ ይህ መሬት በጣም ውድ መሬት ይሆናል። ቡድሃ እዚህ መጥቶ ይህን ውብ ዳማ ያስተምራል። የእኔ ሀብት አንድ ሰው ዳማን ከመማር ጋር ማለትም ቪፓሻና ቴክኒክ ከመማር ጋር ሲወዳደር ምንም አይደለም። አንድ ሰው እንኳን ከመከራ ነፃ ወጣ ማለት ጥቅሙ ከዚህ ሀብት ጋር ውድድር ውስጥ አይገባም። ደግሞ አውቀዋለሁ፣ አንድ ሰው ብቻ አይማርም፣ በብዙ ሺህ የሚቆጠሩ ሰዎች በዚህ ይጠቀማሉ አለው። ከዛ 10,000 ሰዎች ለተወሰነ ጊዜ እዛው እየኖሩ ሜዲቴሽን የሚለማመዱበት ማለትም ዳማን የሚመሩበት የሜዲቴሽን ማዕከል አቋቋሙ። የእሱ ፍላጎት ሌሎችን ለማገልገል ነው። ድሮም ቢሆን ዳና እንደሰጠ ነበር። ግን አሁን የሚሰጠው ዳና እንዴት ከጊዜ ወደ ጊዜ በዛ ያሉ ሰዎች በዚህ ቴክኒክ ሊጠቀሙ ይችላሉ እያለ ነበር። አሁን እርዳታ የሚሰጠው ጉራውን ለመቀነስና ለማሟሟት ነው። ዓላማው ሌሎችን ለማገልገል ብቻ ነው። ከዛ እንደ አጋጣሚ ሆኖ ይህ ባለ ብዙ ሚሊዮን ብር ሰውዬ ባለፈው ሕይወት መጥፎ ካርማ ምክንያት በጣም ድሃ ሆነ። ለአጭር ጊዜ ምንም ገንዘብ የለውም ነበረ። ባለ ገንዘብ በነበረበት ጊዜ ቢያንስ በቀን 2 ጠዋትና ማታ ሜዲቴሽን ማዕከል ውስጥ ይሄድ ነበር። ሲሄድ ደግሞ ቤተሰብ አስተዳዳሪ በመሆኑ ባዶ ጁን ወደ ማከሉ መሄድ እንደሌለበት ያውቃል። ስለዚህ ሁሌ ወደ ማከሉ ሲሄድ ሜዲቴሽን ለሚለማመዱ ተማሪዎች የሆነ ነገር ይዞ ይሄድ ነበር። አሁን ግን ጭስታው ቆሮታል። ምንም ይዞ የሚሄደው ነገር የለውም። ከዛ ጭንቅላት ውስጥ አንድ ነገር መጣበት። ከቤቱ ጓሮ የአትክልት ቦታ አለው። እና እዛ ቦታ ከተለያዩ የህንድ ቦታዎች የተሰበሰቡ በጣም ለማፈሮች ተጠራቅሟል። ከዚያ በሁለት እጁ ይህን ለማፈር አፈስ ያደርግና ሜዲቴሽን ማዕከል መጥቶ የሆነ ዛፍ ስር ሄደና ይህ ዛፍ አድጎ በሱ ጥላ ስር አንድ ሰው እንኳን የዳማ ትምህርት ያገኝ፣ አንድ ሰው ሜዲቴሽን የመለማመድ እድል ያጋጥሙ ብሎ ለሙን አፈር ዛፉ ስር በተነው። አያችሁ፣ የመርዳት ፍላጎት ሁሌም በውስጡ አለበት። በእጅ የተዘገነ አፈር ወይም በሚሊዮን የሚቆጠር ብር ለውጥ የለውም። የሚቆጠረው ሌላ ሰው ለመርዳት ያላችሁ ፍላጎት ነው። ሌሎችን ለመርዳት ያላችሁ የአእምሮ ዝንባሌ ነው የሚቆጠረው። ከተወሰነ ጊዜ በኋላ እንደገና ሀብታም ሆነ እና በተለመደ ሁናቴ እርዳታውን መስጠት ጀመረ። አሁን የዳማ ነገር በደንብ ገብቶታል። ሁሌ የሚያስበው የፈለገውን ያህል ገንዘብ ልስጥ፣ ብዛት ዋጋ የለውም። የኔ ውስጣዊ ፍላጎት፣ ዳማዊ ፍላጎት ለሌሎች ጥሩነት፣ ለሌሎች ጥቅም መሆን አለበት። ይህን ሳደርግ ደግሞ ምንም አይነት የምስጋና ምላሽ ከእነሱ መጠበቅ የለብኝም እያለ ነው። አንድ የዳማ እውቀት የሌለው ሰውም ሌሎችን ሊረዳ ይችላል። ነገር ግን ብዙውን ጊዜ ይህን የሚያደርገው ጉራውን እየነፋ ነው። እንበልና አንድ ሰው ሆስፒታል ወይም ትምህርት ቤት ወይም ኮሌጅ ይገነባል። ነገር ግን የጎይንካ ሆስፒታል፣ የጎይንካ ትምህርት ቤት፣ የጎይንካ ኮሌጅ ተብሎ እንዲጠራለት ይፈልጋል። ይህ ስም ደግሞ በወርቃማ ቀለም በሩ ላይ በትልቁ መጻፍ አለበት። የጎይንካ ትምህርት ቤት፣ የጎይንካ ኮሌጅ። ይህ እብደት ነው። አንድ ሰው ምን እንደሚያደርግ እንኳን አያውቅም። አጠቃላይ የእርዳታ ዓላማውን ስቷል። ዳማ ምን እንደሆነ በፍጹም አልገባውም። አንድ ሰው ሌሎችን ሲያገለግል ወይም ሲጠቅም ምንም ነገር ከነሱ መጠበቅ የለበትም። በዚህ ቴክኒክ ብዙ ሰዎች በሕይወታቸው ላይ ለውጥ፣ ጥሩ ለውጥ አግኝተዋል። የተለያዩ ሰዎች፣ የቤተሰብ አስተዳዳሪዎች። አንድ እናት ቪሳካ የምትባል የሀብታም ቤተሰብ ከሌላ ሀብታም ቤተሰብ ጋር ተጋባች። አዲሱ ቤተሰቧ ምንም ዳማ በውስጣቸው የለም ነበር። ከዛ ይህ ዳማ የሌለበትን ቤተሰብ በብልሃት አጠቃላይ ሰዎቹን ቀየረቻቸው። ሁሉም ጥሩ ሜዲቴሽን ተለማማጅ ሆኑ። በዚህ ምክንያት የቤተሰቧ አቋም ተቀየረ። ያ ውጥርጥር ያለ መከረኛ ቤተሰብ በፍቅር በመግባባትና በሰላም መኖር ጀመረ። ሁሌም ዳማ መስራት ሲጀምር ለሁሉም ሰላም ያመጣል። ይህ በቡዳ ጊዜ ብቻ አይደለም፣ ሁሌም ይሰራል። ማንኛውም በዚህ ቴክኒክ የሚሰራ የትም ሀገር ይኑር ውጤቱ አንድ አይነት ነው። አንድ ገጠመኝ በመምህር ጎይንካጂ አስተማሪ በሳያጂ ውባኪን የህይወት ዘመን። ልክ በርማ ነጻ ስትወጣ መጀመሪያ የተለያዩ ትንንሽ በልዑላን የሚመሩ ሀገሮች ነበረች። አንድ ጥሩ ፖለቲካዊ ሁሉንም ሀገሮች ደባልቆ ዩኒየን ኦፍ በርማ ወይም የተባበሩት የበርማ ግዛቶች ተመሰረተች። እና እነዚህን ልዑሎች ለማስደሰት አንዱን መሪያቸውን አንጥተው የሀገሪቱ መሪ አደረጉት። ያው በህገ መንግስቱ መሰረት ፕሬዚዳንት ምንም ስልጣን የለውም። ሁሉም ስልጣን በጠቅላይ ሚኒስትሩ እጅ ነው። ግን ይህ ሰው በጣም ደስተኛ ነበር። ድሮ የትንሽ ከተማ መሪ ነበርኩኝ፣ አሁን ግን የአጠቃላይ ሀገሪቱ መሪ ነኝ ብሎ ተደሰተ። አንድ ምሽት ይኸው የሀገሪቱ መሪ ትልቅ ድግስ አዘጋጀ። ሁሉም ዲፕሎማቶችና ሌሎች ትልልቅ እንግዶች ለድግሱ ተጋብዘው ነበር። ድግሱ የሚጀምረው ከምሽቱ አንድ ሰዓት ተኩል ነበር። ሁሉም እንግዶች በጊዜ ደርሰዋል። ግን ድግስ አዘጋጁ ገና አልደረሰም። አንድ ከ45 ነው። አዘጋጁ አሁንም አይታይም። ከምሽቱ 2 ሰዓት ሆነ። አዘጋጁ አልመጣም። ጠቅላይ ሚኒስትሩ ግራ ተጋቡ። የሀገሪቱ መሪ የሚኖረው የመጀመሪያው ፎቅ ላይ ነበር። ቢቸግራቸው አንድ ሰው ነገሩን እንዲያጣራ አላኩ። ከዛ መልክተኛውም ወዲያው ተመልሶ መጣ። አረ ጌታዬ፣ ፕሬዚዳንቱ ድግስ ላይ መሳተፍ አይችሉም። ምን ሆነ? ሰክረው ወለሉ ላይ ተዘርረዋል። ራሳቸውን አያውቁም፣ ስለዚህ መምጣት አይችሉም። ታዲያ እንደዚህ አይነት በሀገር መሪ ደረጃ የተዘጋጀ ድግስ እንዴት ያላዘጋጁ ይጀመራል? ራሱም ቢያውቅም ባያውቅም እንደምንም አንጡትና ድግሱን እንጀምር ብለው ትእዛዝ ሰጡ። ከዛ መሪው በሁለት ሰዎች ግራና ቀኝ ተደግፉ ትንሽ ትንሽ ራሱን ያውቃል ስቅ እያለው ትልቁ ወንበር ላይ እንዲቀመጥ ተደረገ። ከዛ እራት ተጀመረ። የመጀመሪያው ዙር ምግብ ታደለ። ትንሽ ቆይቶ ደግሞ ሁለተኛው ዙር ምግብ ታደለ። ልክ ሶስተኛው ዙር ምግብ እየታደለ ያለ የሀገሪቱ መሪ እንዳለ ጠረጴዛውን በትውከት ሞላው። ጠቅላይ ሚኒስትሩ በጣም ተሳቀቁ። መሬታችንን የዳማ መሬት እንላለን፣ መንግስታችንን የዳማ መንግስት እያለን እናሰራለን። እስቲ ምን አይነት ፕሬዝዳንት ነው ያለን ብለው በጣም ተበሳጩ። መቼስ ምን ማድረግ ይቻላል? የሚቀጥለው ቀን መሪው አእምሮውን ሲገዛና የሆነውን ነገር ሲረዳ ለጠቅላይ ሚኒስትሩ ስልክ ደወለ። ይኸውልህ ከፈለክ አሁኑኑ ከስልጣን ወርዳለሁ፣ ነገር ግን በምንም ተአምር መጠጥ መተው አልችልም። ይህ ለእኔ በጣም አስቸጋሪ ነው። በእኛ በመሳፍንታዊ ባህል የንጉሥ የመጀመሪያው ወንድ ልጅ ሲወለድ፣ ማለትም የንጉሥ ወራሽ ሲወለድ፣ መጀመሪያ የሚቀምሰው ነገር በወርቅ መለኪያ ወይም በነሐስ መለኪያ ላይ በጣም ውዱን መጠጥ ነው። ወደዚህ ዓለም ስመጣ መጀመሪያ የቀመስኩት ይህንን ነው። ከዚያ ጊዜ ጀምሮ አልኮል በብዛት እንደወሰድኩኝ ነው። እንዲያውም ግማሹ ደሜ አልኮል ሳይሆን አይቀርም። ስለዚህ መጠጥ በፍጹም መተው አልችልም ብሎ ችግሩን አስረዳ። ይህ እድለኛ ሰው ባለፈው ሕይወቱ ባጠራቀመው ፓራሚ ወይም ጥሩ ስነ ምግባር ምክንያት አንድ ቀን በመምህር ጎይንካጂ አስተማሪ ሳያጂ ውባኪን ሜዲቴሽን ማዕከል በኩል በማለፍ ላይ እያለ እስቲ ምንድን ነው እዚህ የሚካሄደው ብሎ ለማየት ገባ። የኮርሱ የመጨረሻው ቀን ነበረ። የሁሉም ፊት ሳይውት ያበራል። ያው የአእምሮ ቀደዳው አልቆ ቁስሉም እየዳነ ነበር። ሁሉም ሰው በፈገግታ በርቶ ነበር። ምንድን ነው እዚህ የሚካሄደው ብሎ ሲጠይቅ ሜዲቴሽን ትምህርት ይሰጣል አሉት። ምን አይነት ሜዲቴሽን? አናፓናና ቪፓሸና። በቡዲስት ሃይማኖት ስለተወለደ ስለ አናፓናና ቪፓሸና ከመጽሐፎች አንብቦ ነበር። ግን ማንም ሰው እንደሚያስተምርና እንደዚህ አይነት ውጤትም እንደሚያስገኝ አያውቅም ነበር። ሁሉም ሰው ሲታይ ሰላም ሰፍኖበታል። እኔ በሕይወቴ ውስጥ ሰላም የለም። መረጋጋት ምን እንደሆነ አላውቅም። ሁሌ አእምሮዬ እንደተረበሸ ነው። ጌታዬ፣ ይህን ኮርስ እኔም መሳተፍ እችላለሁ?
እንዴታ!
ልዑል ወይም ድሃ ምንም ለውጥ የለውም። የፈለገው መጥቶ መማር ይችላል። እሺ፣ ምን ማድረግ አለብኝ? 5ቱን ማዕቀቦች መውሰድ አለብኝ። 5 ማዕቀብ? ኖ 4 አድርጉልኝ። 5ኛውን እንኳን በፍጹም አልደራደርም።
እንደዛ ከሆነ ሂድ፣ እኛ ልናስተምረው አንችልም።
ያው እሱ ሰላሙን ይፈልጋል። ስለዚህ መከራከርና መደራደር ጀምር። እሺ፣ በቀን 1 ጉንጭ መጠጥ?
በፍጹም።
እሺ፣ 1 ቀን እያለፍኩኝ?
በፍጹም።
በ5 ቀን አንዴ?
በፍጹም።
ከፈለክ መሄድ ትችላለህ። ለዚህ ቴክኒክ መሰረተ ጠንካራ ካልሆነ ልናስተምርህ አንችልም። እነዚህ 5 ማዕቀቦች ደግሞ የሜዲቴሽኑ የመሰረት ድንጋዮች ናቸው።
እሺ፣ እንደምንም ብዬ ራሴን እቆጣጠራለሁ። ግን 1 ቃል ግቡልኝ።
ኮርሱን ጨርሼ ቤት ስመለስ ግን መጠጣት እንዳትከለክሉኝ።
እንዴ?
እንዴትስ አርጌ ላስቆም እችላለሁ? ቤት ስትመለስ የራስ ጌታ ነው። የፈለግከውን ያህል መጠጣት ትችላለህ። ግን እዚህ በፍጹም አትነካትም። ቤት ስትመለስ ባትጠጣ ደስ ይለኛል። ግን መጠጣት ከጀመርክ እንዴት አርጌ ነው የማስቆመው? ግን ለእነዚህ ለአስር ቀናት መጠጥ የሚባል ነገር የለም ማለት።
እሺ ጌታዬ፣
ሰላም እፈልጋለሁ፣ መረጋጋት እፈልጋለሁ ብሎ ተሳተፈ። ከአስር ቀናት በኋላ ወደ ቤቱ ማለትም ወደ ቤተ መንግስቱ ሲመለስ እንደው አንድ ሰው መቶ እርምጃ ርቆ ቢጠጣ ኡፍ ግማቱ ማን ነው ለመሆኑ እዚህ የሚጠጣው እያለ መጮህ ይጀምራል። አሁን ሌሎቹ ሲጠጡ መሽተት ጀመረው። እሱ ይጠጣል ማለት ከጥያቄ ውጪ ነው። ነገር ግን በእነዚህ በአስር ቀናት እቤት ሄደ ብትጠጣ እዛኛው ገሃነም ወይም እዚኛው ገሃነም ውስጥ ገባለ ያለው ሰው የለም። በዳማ ማስፈራራት የሚባል ነገር የለም። አሁን ጥያቄው እንዴት ሊለወጥ ቻለ? መጀመሪያውንስ ለምንድን ነበር የሚጠጣው? እሱ መጠጡ በሰውነቱ ላይ ለሚፈጥራቸው ስሜቶች ሱስ ይዞት ነበር። በዚህ ቴክኒክ እነኛን ስሜቶች በእርጋታ ማጤን ሲጀምር ሁሉም የመጠጥ ሳንካራ ተነው ከሰውነቱ ወጡ። ስለዚህ ሱሱም አብሮት ወጣ። ታዲያ እንዴት ብሎ ነው እንደገና መጠጣት የሚችለው? ይህ በአንድ ሰው ላይ ብቻ ቢደርስ ኖሮ ማለትም በበርማ ሀገር መሪ ላይ ብቻ ቢደርስ ኖሮ ምናልባት የሆነ ታምር ወይም መተት ነገር አለበት ይባላል። ግን በኮርሱ የተሳተፉትን በብዙ ሺህ የሚቆጠሩ ሰዎች ለውጧል። የመጠጥ የሐሽሽ ወይም የዚህ ወይም የዛ ሱስ ከማጓጓት ሱስ፣ ከጥላቻ ሱስ፣ ከፍርሃት ሱስ፣ ከጭንቀት ሱስ ጋር ሲወዳደሩ ምንም ግምት ውስጥ አይገቡም። በዚህ ቴክኒክ ሁሉም የአእምሮ ነቀርሳ በሽታዎች በቀላሉ ተጠራርገው ይወጣሉ። ዳማ በጣም ቆንጆ ነው። ዳማ ሳይንሳዊ ነው። ዳማ ወገን አይለይም። ዳማ ውጤታማ ነው። ውጤት አሁኑኑ በዚቹ ህይወት ይሰጣል። በጣም ጥሩ ነው በዚህ ኮርስ በመሳተፋችሁ። በእነዚህ በቀሩት አራት ቀናት በደንብ ተጠቀሙባቸው። በጣም ቆንጆች የህይወታችሁ ቀናቶች ናቸው። ቢያንስ ቴክኒኩን በደንብ ተማሩት። ልምምዱ የእድሜ ልክ ስራ ነው። እድሜ ልካችሁን መለማመድ አለባችሁ። በቀሩት ቀናት በቴክኒኩ በደንብ ጎልብቱ። በአጋጣሚው ተጠቀሙ። በማዕከሉ የተመቻቸው ናት የተጠቀሙ። እንዲሁም በዚህ ውብ ዳማ ተጠቀሙ። ከመጓጓት፣ ከጥላቻ፣ ከመታለል፣ ከድንቁርና ቀንበር ነፃ ወጥታችሁ እውነተኛ ሰላም፣ እውነተኛ ነፃነት፣ እውነተኛ ደስታ እንድታገኙ ሁላችሁም እውነተኛ መረጋጋት፣ እውነተኛ ሰላም፣ እውነተኛ ደስታ ያጋጥማችሁ።
በበት ሰብ መንገለን